Peter Pedums, Radio Tabiana. Yeah. Mr. Kulkatama, Jimmy Jonyo, Peter Pedums, Radio Tabiana.
በድጋሚ ጤና ስትልን እያልን ውድ አድማጮቻችንን እነሆ የኢትዮጵያ ድምጽ ሬዲዮ የእሁድ ፕሮግራሙን አሁን ጀምሯል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን። እንግዶችም እዚህ ስቱዲዮ ውስጥ አሉን። እነሱንም እናስተዋውቃችኋለን። ዜና ይኖረናል። ሳምንታዊው ተወዳጁ የብሩክ በረከት የእሁድ ጨዋታ ዛሬ ይቀርብላችኋል። አዲስ ምዕራፍ ከፍቷል ብለን አስባለን። ከዜና በኋላ በዛሬው ዕለት ኢትዮጵያ ውስጥ ለተደረገው የብር መውደቅ ሁኔታ 17 በመቶ የአሜሪካንን ዶላር በተመለከተ 17 በመቶ ወድቋል ብሏል ስልጣን ላይ ያለው መንግስት። ያን በተመለከተ ዛሬ አንድ እንግዳ የኢኮኖሚ ምሁር እና የዓለም ባንክ አማካሪ የነበሩ አንድ ኢትዮጵያዊ ምሁር እናቀርብላችኋለን። ፕሮፌሰር አክሎግ ቢራራ ይባላሉ። ፕሮፌሰር አክሎግ ቢራራ የኢኮኖሚ ምሁር ሲሆኑ ከዛ ሌላ ለዓለም ባንክ በአማካሪ ሲኒየር አድቫይዘር ሆነው የሰሩ ምሁር ናቸው። ከሳቸው ጋር ስለ ኢትዮጵያ ብር ሁኔታ ምን ማለት ነው? ምንድነው ጥቅሙ? ምንድነው ጉዳቱ? በህዝቡስ ላይ የሚያመጣው ችግር ምንድነው? በአገሪቱስ ላይ እነዚህን ሁሉ ጉዳዮች ከሳቸው ጋር ውይይት እናደርጋለን። እንግዲህ ከፕሮግራማችን ጋራ ከኛ ጋር ማለት ነው እስከ ፕሮግራማችን ፍጻሜ ድረስ እንደምንትቆዩ በመተማመን መልካም ቆይታ እያልን ፕሮግራማችንን እንድትከታተሉ እንጋብዛለን። በፌስቡክ ይላል ቴክኒሽያናችን አስቤ አለው ገና አልወሰንኩም ይላል። እንግዲህ ለማንኛውም እስከ 6 ሰዓት ድረስ ከኛ ጋር ቆዩ እንላለን። ፕሮግራማችንን በዚች ሙዚቃ እንጀምራለን።
ሶልጁ ነው ሁሉ በቅርብ ውስጥ ጃሙስት ጣና ላይ ነው ያሉ ባለውን ካነው ጣና ባለውን ካነው ተዘርዝሮ ያልቅም ጣና ታሪኩ ብዙ ነው ሁላችን ሀያል ነው ቦች አይረታንም ጣሊያኖች ልቆ አሸንፈንም
የኢትዮጵያ ድምጽ ሬዲዮ ዘውትር እሁድ ከቀኑ 4 ሰዓት እስከ 6 ድረስ የሚያስተላልፈውን ፕሮግራም ይሄው እንግዲህ ጀምሯል። አሁን እንግዶቻችንን እናስተዋውቃቸዋለን። እዚህ ስቱዲዮአችን ውስጥ ሁለት እንግዶች አሉን። አቶ ማሞና ዶክተር እንዳለ ይባላሉ። የኢትዮጵያ ኮሚኒቲ ትክክለኛ ስሙን የጠራሁት የኢትዮጵያ ማህበረሰብ የሥራ አስፈጻሚ ኮሚቴ አባላት ናቸው። ጠናስትልኝ ዶክተር እንዳለ፣ ጠናስትልኝ አቶ ማሙ።
ጠናስትልኝ አህመድ።
እንግዲህ ጥሪያችንን አክብራችሁ እዚህ ስቱዲዮ ስለተገኛችሁልን እጅግ በጣም እናመሰግናለን። በዛሬው ዕለት ከእናንተ ጋር ለመወያየት የፈለግነው ስለ ማህበረሰቡ መቋቋምና አስፈላጊነቱ ምንድነው፣ ጥቅሙ ባይኖረንስ ምንድነው ጉዳቱ፣ እነዚህ ነገሮች እንድንወያይ ነው። በመጀመሪያ ደረጃ ማህበሩ በምን አይነት ሁኔታ ላይ ይገኛል?
ማህበሩ እንግዲህ አሁን ከተቋቋመ ሁለት አመት አልፎታል እና በቅድሚያ ይሄንን ማህበር እንዲቋቋም ታላቅ አስተዋጽኦ ላደረጉ ግለሰቦች ምስጋና ለማቅረብ እንፈልጋለን። ብዙ ሰርተዋል። ለ24 ወራት ያህል ወይቶች እና መረጃዎች ማሰባሰብ የመሳሰለ ስራ ሲሰሩ ቆይተዋል እና ከነዚህም አቶ በላይ መኮንን፣ ወይዘሮ የሺ ወንድሜነህ፣ አቶ ሲራጅ ዲታንጎ፣ እኔ ዶክተር እንዳለ፣ አቶ ደረጀ ሀብቴ፣ አቶ መስፍን ነጋሽ፣ አቶ አበበ ካሳ ሲሆኑ በዋናነት እስከ መጨረሻው ድረስ እንትን ያሉ እንዲሁም በተለያየ ምክንያት እስከ መጨረሻው ያልቆዩ ወይዘሮ መቅደስ ወርቁ፣ ወይዘሪት ትዝታ አብርሃና አቶ መላኩ ወልደ አምላክም ነበሩ እና ከብዙ ውጣ ውረድ በኋላ ነው እንግዲህ የህብረተሰብ መፈጠር እውን ሊደረግ የቻለው። ይሄም በመሆኑ ለነዚህ ሰዎች ከፍተኛ ምስጋና ቢደርሳቸው እንፈልጋለን።
እንግዲህ ተስፋ እናረጋለን ይሄ መልእክታችሁ ደርሷቸዋል። ምስጋና መልእክታችሁ እውነት ለመናገር እያንዳንዱ ኢትዮጵያዊ የኢትዮጵያን ማህበረሰብን መጠናከርና መቋቋም የሚፈልግ በሙሉ ይሄንን የእናንተን ምስጋና እንደሚካፈል ባለሙሉ ተስፋ ነን። የኢትዮጵያ ድምጽ ሬዲዮም ይሄንን ማህበር ለማቋቋም ላደረጉት ትግል በሙሉ ከፍ ያለ ምስጋናውን ያቀርባል። ምንድነው የማህበሩ ጥቅም? ምንድነው ይሄ ማህበረሰብ መቋቋሙ ምንድነው ለኢትዮጵያኖች ምንድነው ለኔ የሚጠቅመው?
እሺ እንግዲህ እዚህ ላይ በቅድሚያ ለዚህ ለኢትዮጵያ ሬዲዮ ጣቢያ ድምጽ ለኢትዮጵያ ድምጽ ሬዲዮ ጣቢያ ይሄንን የማህበሩን ይዞታ ለማስፋፋት ወይም ለህዝብ ጆሮ ለማድረስ ስለረዳን እናመሰግናለን። ምስጋና ይድረሳችሁን ላለን። ጥቅም አለው ማህበሩ ሲቋቋም። ይህ የኢትዮጵያ ማህበረሰብ ማህበር ሲቋቋም ከዚህ በፊትም የዚህ አይነት ማዕከል ነበረ። በማዕከሉ ብዙ ነገሮች ይካሄዱ ነበር። ጥቂቶቹን ለመጥቀስ ብፈልግ አንዳንድ ሁኔታዎች በሚከሰቱበት ጊዜ እዚህ ሀገር ውስጥ ሎካል የማግኘት ትልቅ ችግር አለ እና በትልቅ ሊያቃልልልን የሚችለው የዚህ የሎካል ችግሮችን ይፈታል ብለን ነው የምናምነው። ከዛም ሌላ ደግሞ ልዩ ልዩ ነገሮችን ያዘጋጃል። ከሚያዘጋጃቸው አንዳንዶቹ ምንድን ነው? በሎካል ውስጥ አሁን በያዝነው ሁኔታ ኢትዮጵያኖች እየበዛን ስለሄድን በአሁኑ ወቅት ለልጆቻችን በትምህርት ቤት እርዳታ የሚያገኙበት የሌክስ ሄልፕ አይነት ነገር ወይንም የትምህርት እርዳታ እንዲሰጥ ማዘጋጀት እንጀምራለን ማለት ነው።
በነገራችን ላይ ላቆርጥና ከዚህ በፊት እዚሁ ማዕከል ውስጥ ለጂምናዚየም ለሚጀምሩ ልጆች ጥሩ የሆነ ገለጻ ሲደረግ አይቻለሁኝ። ምንድነው እሱ? ይሄንን ፕሮፌሽናል እነ የሚሰሩ ሰዎች
እሱ ላይ እመጣበታለሁ ብዬ ነው። አሁን በሚቀጥለው ሳምንት በኦክቶበር 22 በዚህ በማዕከሉ አንድ ስብሰባ ተጠርቷል። ይሄውም ከፋኬት የመጡ ባለሙያዎች አንደኛ ለሰራተኛና
ለሰራተኛው ማህበር ማለት ነው።
ሰራተኛው ማህበር ማለት ነው። እና ሰዎች ስራ እንዴት እንደሚፈልጉ ወይንም ደግሞ ስራ ያላቸው ሰዎች መብታቸውን እንዴት እንደሚጠቀሙበት ብዙዎቻችን ስለማናቅ በአማርኛና በስዊድሽኛ የተዘጋጀ ሰዎች ይመጣሉ። ከኦክቶበር 22 ከቀኑ 14 እስከ 16 ሰዓት ነው የሚሆነው። ይሄን ወደሱ እመጣለሁ ብዬ ነው እንትን ያሰብኩት። እና አንድ እሱ ነው። ሌላው እንዳልኩት በተለይ በጠቀሜታ በኩል ብዙ ሰፊ ጠቀሜታ አለው። ከጠቀሜታው አንዱ ለምሳሌ በቅርቡ ያስተናገዳቸው አሉ። ሁለት የሀዘን እንትኖችን አስተናግዷል በነጻ ያለምንም ክፍያ። እና በሀዘን ጊዜ በተለይ ትልቁ ችግር ምንድን ነው? ሎካል ተፈልጎ አይገኝም። የገንዘቡ ሳይሆን ብዙ ገንዘብ ያስከፍላል። ያ ገንዘብ መክፈሉ ሳይሆን የማግኘቱ ጉዳይ ነው። ይሄ ደግሞ በተግባር ያየነው ነው። ከቅርብ ጊዜ ወዲህ አንድ ወዳጃችን ከዚህ ዓለም በሞት በተለየ ጊዜ ሎካል አተን ያልተንከራተትንበት ቦታ የለም። እንዲያውም አንዳንድ ጎረቤት ሀገሮች ሄደን ስንጠይቅ ሎካሉ ለራሳችን እንጂ ለሌሎች አናከራይም የሚል መልስ ተሰጥቶናል። በመጨረሻም በአንድ ሰው ከፍተኛ ተጽዕኖ ወይንም እርዳታ ሎካሉ ሊገኝ ቻለ እና ምንድነው ያ ሰው እንደውም ብዙ ሳይቀዋል ብዙ ግን ዝግጅት ቀድመ ዝግጅት የለንም ብዙ ጊዜኛ ቀድመ ዝግጅት አይኖረንም እና ለዚህ ቀድመ ዝግጅት
ይሄ ችግሩ ሲመጣ ነው ምንሯሯጣው
ችግሩ ሲመጣ ነው ምንሯሯጣው ለከና እና ያ ደግሞ በተለይ ችግሩ በደረሰባቸው ሰዎች ላይ ከፍተኛ የሆነ ይሞራል የስነ ልቦና ጫና ያደርሳል ያ ቢዝነስም ምልህ ከውስጣችን የማይጠፋ ነገር ነው ያንን አሁን እንዳልነው ባለፉት በቅርብ ጊዜ በመቋቋም እንኳን ይሄ ማህበር ሁለት የዚህ አይነት ችግሮችን በነጻ ያለ ምንም ክፍያ ነው በርግጥ በሚቀጥለው በነጻ ላይ ሆነ ይችላል የተመጣጠነ ክፍያ
ዋናው ግን አዳራሽ መገኘቱ ራሱ ትልቅ እንትን
አዳራሽ ማግኘቱ ራሱ ትልቅ ራስ ምታት ነው
ምክንያቱም ኢትዮጵያ ውስጥ እድር አለን እድር በሚኖርበት ጊዜ ቤተ ዘመዱ ወይንም ዘመዱ የሞተበት ሰው ድንኳን መትከል እንትን መፈለግ ምን መፈለግ ውስጥ አይገባም በእኛ ሀገር ባህል ቁጭ ብሎ ሀዘኑን ማዘን ነው ጎረቤት ነው የሚያስተናግደው እድር ነው እዚህ ሀገር ግን ይሄን ለማድረግ አዳራሽ መፈለጋል
እዚህ ላይ ምንድነው አንዱ ይሄን መናረገው ለአባሎቻችን ይሄ ግልጽ መሆን አለበት ነገር ግን አባሎቻችን ሎካሉን ካልያዙ ስለማንኛውም ኢትዮጵያዊ ቅድሚያ
ለአባሎቻችን
ቅድሚያ ለአባል ነው ምን ጊዜም ቢሆን አባሎቻችን ያንን እንትን የማያጽ መብት አላቸው ለምሳሌ ለልደትም ሊሆን ይችላል ለሰርግም ትንሽ ሰርግ ያለው ሰርግም ይሆናል ለሌላ ግብዣም ሊሆን ይችላል ለአባሎቻችን ነው
ቅድሚያ
ሁለተኛ ደግሞ አባሎቻችን የሚከፍሉት እስካሁን በነጻ እንዳደረግነው ለሁለት ጊዜ በነጻ አይቀጥልም ምክንያቱም የቤት ኪራይ አለ
መከፈል
አለበት እና ይሄን ነገር ለማድረግ ገንዘብ ስለሚያስፈልግ አባሎቻችን በየወሩ የሚከፍሉት በጣም ዝቅተኛ ገንዘብ ነው 50 ክራውን ነው ለአባልነት የሚከፈለው በየወሩ በወር 50 ክራውን አንድ ቡና አታጠጣም ብቻ 50 ክራውን በዛሬው እንትን ይዞታል እና ያንን እንትን እንሰጣለን ከአባሎችም ደግሞ አባሎች ሁለት አባሎች ለምሳሌ በአንድ ጊዜ ሎካሉን ቢፈልጉት
ኦኬ
ቅድሚያ ያለው አባል ቦታውን የሚያዝ መብት አለ
ምን አይነት ቅድሚያ
ለምሳሌ ሲመዘገቡ አሁን አንዱ አመት ሙሉ አባል ሆኖ ሌላው ትላንትና አባል ሆኖ ያንን ነገር
ኦኬ ገባኝ
አጋጣሚ ሊሆን ማለት ነው
ኦኬ ቲዮሬቲካል ነው ግን ቁም ነገሩ ምንድነው ለአባሎቻችሁ ቅድሚያ ተሰጣላችሁ ያን ቁም ነገር በዚህ ላይ ደግሞ በወር 50 ክራውን ነው ቡና እንኳን
አታጠጣም በወር 50
ክራውን ሌላው ደግሞ
የራሳቸው ውስጣዊ መነሳሳትና እንዲህ አይነት ነገር እንዲስፋፋ ባህል እንዲኖረን ሎካል እንዲኖረን የእያንዳንዱ የኢትዮጵያዊነት እንትን ነው ስሜት መኖር አለበት እንዲሁ እንደው 50 ክራውን መክፈሉ አለ መክፈሉ ብቻ ሳይሆንም በሐሳብ አንዳንድ ሰዎች ሐሳባችን በጣም ትንሽ ነው ብለው ሊያስቡ ይችላሉ ግን ትልቅ ሊሆን ይችላል ያንን ደግሞ ለስራ አስፈጻሚ ኮሚቴ እዛ አንድ የሰጀሽን ቦክስ እናስቀምጣለን ባይሆንም ደግሞ ደውለው ቢነግሩን
ለማሻሻል
እንዲደረግ አዎ ግን ያንን መንሰማው ከአባሎቻችን ብቻ ነው ምክንያቱም አባል እኔ ነው ስለሚል የሚያቀርበው ምንትን
ለራሱ ምን ጥሩ ተቀበሉታላችሁ ማለት በጣም ጥሩ አባል ለመሆን ምንድነው የሚያስፈልገው ዶክተር እንዳለ
ከዛ ወደዛ መጣለው ግን አንዳንድ የሚጨመሩ ነገሮች አሉ አሁን በሎካል በኩል በአዳራሽ በኩል የምንሰጠው ጥቅም አሁን ተዘርዝሯል ሌላም ነገሮች አሉ ለምሳሌ ኢትዮጵያውያንና ትውልደ ኢትዮጵያውያን የተለያዩ ለምሳሌ ታሪካቸውን ባህላቸውን ቋንቋቸውን እና ሌሎችም ጠቃሚ ሴቶቻቸውን የሚያደብሩበት የሚያበለጽጉበት መድረክ ይሆናል ማለት ነው
ምን ማለት ነው እስቲ ገለጽ አድርግልኝ ባህላቸውን ታሪካቸውን ቋንቋቸውን ሴቶቻቸውን ባጠቃላይ የሚያደብሩበት ነው እስቲ ምን ማለት
ይሄ ማለት ምንድነው ለምሳሌ የቋንቋ ችግር ልጆች ለምሳሌ እዚህ የተወለዱ ቋንቋ ችግር ሊኖርባቸው ይችላል ይሄንን በተመለከተ የማስተማር ሁኔታዎችን እናመቻቻለን ታሪክን በተመለከተ ደግሞ የተለያዩ ምሁራን ይኖሩናል እዚህ እና አንዳንድ ሴሚናሮችን ያዘጋጀን
የኢትዮጵያን
ታሪክ የኢትዮጵያን ባህል የሚያስተምሩ ሰዎች ይኖራሉ አዎ እና ሌሎችንም እንደዚሁ መድረክ ያዘጋጀን አባሎቻችን ዕውቀት እንዲኖራቸው ለማድረግ እንሞክራለን ይሄ ነው አንደኛው ሌላኛው ደግሞ ምንድነው እዚህ ሀገር የሚኖሩት ኢትዮጵያውያንና ትውልድ ኢትዮጵያውያን ማለትም አባሎቻችን ስዊድን ሀገር ሲኖሩ ጥቅማቸው የሚጠበቅበት እና ህግና ደንቡንም ተረድተው መብታቸውን አስከብረው በህብረተሰቡ ውስጥ የሚኖሩበትን ሁኔታ ለማመቻቸት እንሞክራለን። ማለትም ትምህርት በመስጠት
ኢንተግሬት እንዲያደርጉ ማለት ነው።
ኢንተግሬት እንዲያደርጉ ለማለት ነው። ሌላው ቀደም ያው እንደተጠቀሰው ወጣት እና ህፃናት ባህላቸውን እንዲያውቁ በተለያየ መስኩ ቀደም ብየዋለው የትምህርት ሁኔታ እንዲያገኙ ይደረጋል። በእድሜ የገፉ ሰዎች በተለይ ጦራታ የወጡ ሰዎች ብቸኛ ይኮናል ወደዛ ወደ መጨረሻው ግድም ይሄ እንዳይሆን በሎካላችን እየተገናኙ የተለያዩ የሚወያዩበት አንዳንድ ጨዋታዎች የሚጫወቱበት እንደ ቼዝ ሊሆን ይችላል፣ ዳማም ሊሆን ይችላል። የተለያየ ነገር እንዲኖር ይደረጋል። እንዲሁም በስደት ላይ የሚገኙ ወገኖቻችን እና ባል የሆኑ ወገኖቻችን
ፍቃድ የሌላቸው
የችግራቸውን በቋንቋ በኩል የተለያዩ መስሪያ ቤቶችን በመገናኘት
በኩል
ህግ በኩል ያሉ ችግሮቻቸውን ለመፍታት የተለያየ ሙከራ ለማድረግ እና እርዳታ ለማድረግ ይሞከራል ማለት ነው። እና ከዛም በተጨማሪ ደግሞ ወገኖቻችን እዚህ ሀገርም ሆነ በሚገኙበት ቦታ ሁላ የተለያየ ሰብአዊ መብት ጥሰት በሚደርስባቸው ጊዜ ለነዚህ ወገኖቻችን ድምጻችንን እናሰማበትም መድረክ ይሆናል ማለት ነው። ሌላ ቀደም የተጠቀሰው ነው እንትል ደግሞ አልፈልግም፣ ግን አንድ የልጆች ምረቃ ጂምናዚየም ሲጨርሱ ያገር አው በየታብራራዋል አንተ ወደ በቀጠለ
እዚህ ላይ ተጨማሪ አንተ ባልከው ላይ እንድንትን አለ ምንድነው አባልን በተመለከተ ለምሳሌ እዚህ ሀገር ፈቃድ በመጠበቅ ላይ ያሉ ልጆች አሉ።
ኦኬ።
እና ወይ ልጆቻቸው እየሰጡ ማለት ነው። እነሱ አባል ሙሉ አባል ይሆናሉ፣ ግን የወር ክፍያ አይከፍሉም፣ በነፃ ነው አባል ማለት ነው። እና ብዙዎቹም እንደውም ከነዚህ ውስጥ ማህበሩን እስካሁን ድረስ በነፃ በማገልገል በግሩፕ ሆኖ እንዲሄድ ካደረጉት ከረዱት ውስጥ ነው። አንዳንዶቹንም ብጠቅስ ደስ ይለኛል። ለምሳሌ በነፃ በማገልገል እስካሁን እንትኑን የረዱት እንደ ሙሉ አበበ፣ እንደ ውቤ ማሞ፣ ሙሉ ቀን አማረና እነቹቹን ብጠቅስ ሌሎችም አሉ የረዱ፣ ግን እነዚህ በግንባር ቀደምትነት። ሌላም ሰው አለ ግን በቴክኒካል ምክንያት መጥቀስ አልፈልግም ስሙ።
ኦኬ። ባጭሩ ምንድነው የምትሉት እናንተ? እንዳሁን እንደገባኝ ከሆነ አድማጩም ሊረዳ የቻለው ፍቃድ በመጠበቅ ላይ ያሉ ኢትዮጵያን ወገኖቻችን አባል ሙሉ አባል ናቸው ይሆናሉ፣ ግን ክፍያ አይከፍሉም። ይሄንን ማህበረሰብ በግሩ እንዲቆም ካደረጉት የተወሰኑት አሁን የተከሳቸው ናቸው። ሙሉ አገልግሎት በመስጠት ማለት ነው፣ በጉልበትና በእውቀታቸው። በጣም ጥሩ። የሚጠበቀውም እንደዚህ አይነት ነው። ግን አንድ የሚያሳስበኝ ነገር አለ። ብዙ ጊዜ እኔ ታዘብኩት ኢትዮጵያኖች ችግር ሲደርስብን ነው ነገሮች እንትን እኔ ጋር እየተደወለ እባካችሁ በሬዲዮኑም በኩል ምናምን ሎካል ፈልጉልን፣ እንዲህ ሀዘን ደርሶብናል፣ እንዲህ ገንዘብ እናዋጡልን ምናምን ይላሉ። ያ ከመድረሱ በፊት ግን ኢትዮጵያዊ አካባቢ የማይደርሱ ሰዎች ናቸው። የኢትዮጵያ ሁኔታ ሁሉ የኢትዮጵያኖች እዚህ ያሉት እንኳን ኢትዮጵያኖች ሁኔታ ስሜት የማይሰጣቸው ናቸው። ይሄ ለምንድን ነው የሚሆነው? ይሄ እንዳይሆን ምን መደረግ አለበት? ኢትዮጵያዊው ነገ እኔም ጋር ሊደርስ ይችላል፣ ዛሬ ስላልደረሰብኝ ይሄን ነገር አያስፈልገኝም፣ የኔ ችግር አይደለም ማለቱን እንዲተውና ይሄ ሁሉ የሁላችን ችግር ነው፣ ነገ እኔም ጋር ይደርሳል፣ ያስፈልገኛል፣ ዛሬ ባያስፈልገኝ ነገ ሊያስፈልገኝ ይችላልና እተባበራለሁ እንዲል ምን ማድረግ ያስፈልጋል?
ትክክል ነህ አህመድ። እዚህ ላይ በእኛ በኢትዮጵያውያን ህብረተሰብ ዘንድ ቅድመ ዝግጅት የሚባል ነገር የተለመደ አይደለም። ምንድነው? ልክ ችግሩ ሲመጣ በርበሬ ቀንጥሱ ነው።
ያዙን ልቀቁኝ።
የዛን ጊዜ ችግር የዛን ጊዜ ነው የሚገባል። እና ሁል ጊዜ ደግሞ የምንለው በኔ ላይ አይደርስም፣ በማንም ላይ ሊደርስ ይችላል። አሁን ሎካሉን በማከራየት በምንለው ወይንም ደግሞ በመፍቀድ የምንለው ምንድነው? ሎካሉን ሊጠቀሙ የሚችሉት አባሎች ብቻ ናቸው። ግን ሌሎችም ኢትዮጵያኖች መጠቀም ይችላል አባሎች እስካልፈለጉት ድረስ። አባሉ እስካልፈለገው ድረስ ይሁን እንጂ በከፍያም ደረጃ የተለያየ ይሆናል ለአባልና አባላል ሆነ ብዙ ጊዜ እንዳልከው የከፍያው የገንዘቡም ችግር አይደለም ብዙዎቹ ካለመዘጋጀት የተነሳ ብዙ ጊዜ ከፍተኛ የሆነ የስነ ልቦና ጫና ጥሎ ነው የሚያልፈው እና ይሄ በእኛ ላይ ይደረሳል እንዳልኩ ሎካል ፈልገን የትም ማግኘታል በስንት ችግር ነው እና ይሄ በሌሎችም ደርሷል እንደው ሶማሌዎች ጋር ሁሉ ሄዶ ሎካል የተፈለገበት ጊዜ አለ አሁን እነሱ የመጡት ከኛ በኋላ ነው
ትክክል
ነገር ግን ብዙ ሎካል አላቸው እኛ
ኦርጋናይዝናቸው
ኦርጋናይዝናቸውና የኛ እንትን ቅድመ ዝግጅት የሚባለው ነገር ወደ ጎን ነው ምንቶ የኛ ህብረተሰብ ያ ነው የሚያሳዝነው
እኔ ከተመቸኝ እኔ ከበላው እኔ ከጠጣው እኔ ከጠገብኩ ለሌላው ግድ
የለኝም እና በራሴ ላይ የሚደርሰው እንትና አሁን ለምሳሌ ሎካሉን በእንትን የፈቀደላቸው አባሎች እንኳን አልነበሩ
አቃለሁ
እና
ዞር ብሎ ማያው ሰዎች ናቸው ሎካሉን ለሀዘንም ለምንም የሚጠቀም ይሄንን እና ያለንኛ
አሁን ሁለት ጊዜ ምልስ 3 3 ቀን ሙሉ በነፃ ነው ሌላ ቀርቶ የሽንት ቤት ወረቀት እንኳን መግዣ አልተቀበልንም ሌላ ቀርቶ
ግን የሚያሳዝነኝ ምንድነው እታዘባለሁ እንመጣለን ሬዲዮንም ይመጣል ያል ሁልጊዜ ያንን እንትን ለጥቅሙ ለሚፈልጉት እዛ አካባቢ ማይደርሱ የኢትዮጵያው ፍላጎት የሌላቸው እዛው አካባቢ እንኳን እየኖሩ ዞር ብሎ ማያው ሰዎች ናቸው እነት መናገር ያስፈልጋል ችግሩ ሲመጣ ግን የመጀመሪያ ቅድሚያ የሚፈልጉት እነሱ ናቸው ይሄ ነገር መለመድ የለበትም መለመድ ያለበት የጋራ የኔም ነው ያንተም ነው አንቺም ነው የሚለውን ማልመድ አለብን 50 ብር ነው ያላችሁ 50 ክራው
ምንም ክራው ምንም እንትን
እስኪ ሌላ ጥያቄ ጠይቃችሁ አሁን ስራችሁን ስትሰሩ አሁን የገለጻችሁት በጣም በሰፊ ስራዎች ናቸው ለአዛውንቶች ጡረታ ለወጡ ለህፃናት ወዘተ ወዘተ ይሄ ሎካል እንደዚህ አይነት ስራ ለመስራት በቂ ነው ትላላችሁ 80 ምናምን ሰው የሚችል ነው እንደዚህ አይነት ስራ ለመስራት በኢትዮጵያዊነታችን እንደብዛታችን እንደ መጣንበት ዘመን ሲቆጠር ትልቅ አዳራሽ ያስፈልገንም ነበር
ትክክል ነው ግን እቺንም የሚሞላ ዛሬ አይመጣም ያ ነው ችግሩ ይሄ ባለው እንኳን ለመጠቀም ለሳተፍ ብሎ የሚመጣው ህዝብ ቁጥር በጣም ዝቅተኛ ነው አነስተኛ ነው ስቲል እና ያ እየሰፋ በሄደ ቁጥር የተሳታፊው ቁጥር በጨመረ ቁጥር ያንን ሰፋ ያለ ቦታ ሰፋ ያለ ሎካልን መፈለግ ይቻላል እስቲ በዚሁ ባለው መጀመሪያ እንጣበብ እንጀምር እንሞክርበት እና አቶ ማነው ዶክተር እንዳለ ባነስተው ላይ ይሄ ጂምናዚየ ለሚመረቁ ልጆች ባሉት ላይ ትንሽ እንትን መስጠት ተፈልጋለሁ በዚህ ሀገር ኢትዮጵያኖች ቁጥራችን በጣም እየጨመረ ነው ያለው በአሁኑ ሰዓት እና በዚህ መሰረት ከጂምናዚየ የሚመረቁ ኢትዮጵያውያን ልጆች እየበዙ ነው የሄዱት እና በአሁኑ ጊዜ ደግሞ ከጂምናዚየ ለሚወጡ ልጆች የሚደረገው ግብዣ ትንሽ እንትኑን እየለቀቀ ሄደ ይመስላል በጣም እየሰፋ
ለአንድ ቤተሰብ ከበድ ይያለ እየመጣ እንደሆነ እንሰማለን
ነው ቤተሰቦች ከወራት በፊት ጀምሮ ጭንቀት ውስጥ ነው የሚገቡት ያ ደግሞ ከፍተኛ የሆነ የስነ ልቦና ጭንቀትና ችግር ውስጥ ይከታቸዋል ገንዘቡም ይያላቸው ሁሉም ነገር ይያላቸው ሎካል ማግኔት አይችሉም
ሎጂስቲክ ራሱ ከባድ ነው
አዎ ሎካል ለማግኔት እንደገና ሎካሉም ቢገኝ እንኳን ማን ነው ወጥ የሚሰራልኝ ማን ነው እንጀራ የሚጋግርልኝ ማን ነው ይሄን የሚያደርግልኝ እና ብዙዎችን ችግር ላይ አሁን ያንን ለማቃለል ያሰብነው ምንድነው ያለምንም ክፍያ ይሄ የማህበረሰብ ያለምንም ክፍያ አንድ ላይ ሰዎችን በማሰባሰብ እንትን የሚያደርጉ ሰዎችን በማሰባሰብ በአንድ ላይ እንትን ለማድረግ
ኦኬ
ለማዘጋጀት ነው እና ይሄ የሚሆነው ምንድነው ወላጆችን እንሰበስባለን የሚፈልጉትን ማለት ነው ከዛ በአንድ ላይ ሆነው እኛ ምናስተካክለው ምንድነው ሎካል እንከራይላቸዋለን ሎካሉን ክራይ የሚከፍሉት እነሱ ናቸው እንደገና እንትኑን እናመቻቻለን ሰዎችን እናገናኛለን አንድ በተወሰነ ጊዜ ውስጥ ወደፊት እናስተዋውቃለን
በተቀላላ ሎጂስቲክ ስራውን ከሉላቸዋለን
አባሎቻችን ማለት ነው እና እነሱ የተወሰነ ገንዘብ አንደኛ በወጪም በኩል በጣም ይቀንስላቸው ከወጪም በኩል ያለው ይሄ የስነ ልቦና ጫናውን በጣም ያቃለልላቸዋል እና መተው ራሳቸው በሚፈልጉት መልክ እንትኑ ይዘጋጃል እኛ ሎካሉን ተከራይተን
በጣም ጥሩ
ያው እነሱ ናቸው የሚከፍሉት በጣም ይቀንሳሉ ዋጋው ምግቡንም ቢሆን በጋራ ሲሆን እነሱ ሳይቸገሩ እንትላሉ ያንን ለማስተባበር እንሞክራለን ወደፊት እንገልጻለን
አሁን ይሄ የደለስከው ነገር ሌላም ጥቅም አለው አዎ ሌላም ጥቅም አለው ብዙ ጎረቤት ሀገሮች የራሳቸው ልጆች ሲመረቁ በጋራ እንዲከበር ያደርጋሉ እኔ እንደሰማሁት ለኢትዮጵያ ድምጽ ሬዲዮ እንደደረሰው የኛም አገር በሚያሳዝኑኔታ የአንድ ዘር ብቻ ሆነ የሚያሳዝነው እሱ ነው እንጂ የትግራይ ተወላጆችን በተለይ ያደዋ ልጆችን ባንድ ላይ እንዳከበሩ ሰምተናል። በጣም ያሳዝነው ኢትዮጵያውያኖች በጋራ እንድናገር ነው እንድናደርግ ነው የምንፈልገው። ይሄን የኢትዮጵያ ኮሚኒቲ ወይንም ማህበረሰብ ይሄን ካሰበ ኢትዮጵያ ድምጽ ሬዲዮም ሁሉ ጊዜ ለዚህ ለመተባበር ዝግጁ ነው። እንግዲህ አድማጮች ልጆቻችሁ ሊመረቁ የሚያቆበቁቡ ካሉ ከኢትዮጵያ ማህበረሰብ ጋር ተነጋገሩ። ሎጂስቲኩን በሙሉ ያሟሉላችኋል። ኢትዮጵያ ድምጽ ሬዲዮም ደግሞ ይሄንን በደስታ ያቅሙን በኢኮኖሚም ሆነ በሎጂስቲክ ለመርዳት ሙሉ ፍቃደኛነቱን በዚህ አጋጣሚ ይገልጻል። እንግዲህ ውይይታችን ከመጨረሳችን በፊት አጠር አንዳንድ ደቂቃስታችኋለሁ። ምን መልእክት ታስተላልፋላችሁ ለኢትዮጵያውያኖች ይሄን ማህበረሰብ በተመለከተ አጠር አጠር አድርጋችሁ?
ቀደም ጠይቀኝ የነበረው ማን ነው አባል የሚሆነው የሚለውን ለመልስልህ እግረ መንገዴን እና የማህበረሰባችን አባል ሊሆን የሚችለው ማንኛውም ኢትዮጵያዊ ወይም ኢትዮጵያዊት ትውልድ ኢትዮጵያዊት እና የኢትዮጵያውያን ወዳጅ የሆነ ሁሉ የማህበረሰባችን አባል ሊሆን ይችላል። እንግዲህ ምን ማለታችን ነው ትውልድ ኢትዮጵያዊ ወይም ኢትዮጵያዊ ስንል ትውልድ ኢትዮጵያውያን የሚባሉት ኢትዮጵያ ውስጥ ወይም በሌሎች ሀገሮች ከኢትዮጵያውያን እናትና አባት የተወለዱ ሆኖም ዜግነታቸውን የቀየሩ ሰዎች ናቸው። የኢትዮጵያ ወዳጆች የሚባሉት ደግሞ በጋብቻ በማደጎ በጓደኝነት ወይም በሌላ ተመሳሳይነት ባላቸው ግንኙነቶች ከኢትዮጵያውያንና ትውልድ ኢትዮጵያውያን ጋር ቁርኝነት ያላቸው ኢትዮጵያውያን ወይም የሌላ ሀገር ዜጎች ናቸው ይላል
መተዳደሪያ ደንባችን።
እና እነዚህን ሁሉ እንግዲህ የሚያቅፍ ነው ማለት ነው።
በወር 50 ብር መክፈል ብቻ
50 ብር መክፈል በጣም ትንሽ ነው።
ቡና አይጠጣም
እንዴ በአሁን ጊዜ? ቡና መቼም ቡና ብቻ አይወሰድም፣
ኬክም
አለና ሲታሰብ ምንም ማለት አይደለም። ግን የሚሰጠው ጥቅም እንግዲህ አንደኛ መገናኘቱ ራሱ ኢትዮጵያውያን ከኢትዮጵያውያን ጋር መገናኘታቸው ትልቅ ነገር ነው። ስንተዋወቅ ልብ ለልብ ስንተዋወቅ ነው ብዙ ነገር አብረን መስራት ደግሞ የምንችለው። ተራርቀን የትም ደግሞ አንደርስም። እና ስለዚህ ወገኖቻችንን ለወገኖቻችን የምናቀርበው ጥሪ ምንድን ነው? ኑ እንሰባሰብ። ብዙ የምንሰራው ነገር አለ በጋራ እና ምንም የምታወጡት የምታወርዱት ነገር የለ። አስፈላጊነቱ አንድና ሁለት የሚባልለት አይደለም። ስለዚህ እንድትቀላቀሉን ነው ጥሪ የምናቀርበው።
አዎ እንግዲህ እንደተነገረው እንደው በአንኳሮ ባነሳው አንደኛ ያልኩት ጥቅም አለው። ጥቅሙ ምንድን ነው እንዳልነው ሎካል ከመፈለግ ከመዞር ይቆጠባሉ ማለት ነው። ሁለተኛ ደግሞ በማንኛውም ጊዜ አንድ ሰው ብቻውን ቢሆንና የሚሄድበት ቢያጣ እዛ መጥቶ ከሌሎች ሰዎች ጋር የመተዋወቁ ሁኔታዎችን አብሮ የመስራት ነገሮች እንዲለመድ እና ኢትዮጵያዊ ሁሉ የዚህ ተካፋይ እንዲሆን ነው ጥሪ ማቀርበው ነው በበኩሌ ለራሱ ጥቅም ሲል።
እንግዲህ አድማጮቻችን የኢትዮጵያ ማህበረሰብን ጥቅም በተመለከተ የኢትዮጵያ ማህበረሰብ የስራ አስፈጻሚ ኮሚቴ አባላት ዶክተር እንዳለና አቶ ማሞ የገለጹልን አብረን ሰምተናል። ወደ ኢትዮጵያ ሴንተር ፊታችንንና ልቦናችንን በማዞር አንድነታችንን፣ ህብረታችንን፣ ጥንካሬያችንን እንዲያበረታልን ይህንን ማህበረሰብ በተቻለ መጠን እንድንረዳ ይሁን። ለዚህ ደግሞ የቅድሚያ ትንሿ ነገር 50 ክራውን በወር በመክፈል አባል መሆን ነው። 50 ክራውን እኔ ከጓደኛዬ ጋር ሄጄ ቡና ልጠጣበት አልችልም፣ ያውም ቡና ብቻ። እና ይህንን አስበን ችግር ሲመጣ ከመሯሯት አስቀድመን ለዛ ችግራችን ለሚፈታልን ነገር መዘጋጀቱ ጥሩ ነው እንላለን። እንግዲህ እዚህ ድረስ መጣችሁ የኢትዮጵያ ማህበረሰብን በተመለከተ ላደረጋችሁልን ገለጻ ከፍ ያለ ምስጋና እናቀርባለን። እናመሰግናለን። ጤና ይስጥልን።
እኛም የኢትዮጵያ ሬዲዮ በስዊድን በዚህ ሁኔታ ይሄ ብቻ ሳይሆን በተደጋጋሚ በተለያዩ ሁኔታዎች ለሚያደርግልን እርዳታ ከልብ የሆነ ምስጋና እናቀርባለን።
ጤና ይስጥልኝ።
ያላቸው ገፍቶ ለመጣ ለሚነቃቸው አይመለሱ ለጠላታቸው አንድነን አንድነን ማንም የማይለየን አበሾች ቆሮነን
ተመስርቶ ግን ደሞ ያው በጠበባዊ ቃና እንዲቀርብ የተደረገ ነው። ከፕሮግራሞቻችን ጋር አብራችሁ እንድትቆዩ ጠየቅን። ወደ ፕሮግራማችን እናልፋለን። የአውሮፓውያን በጋ አልቆ የመኸር ወቅት ስለተተካ ብርድ ያዘለ አየር እየነፈሰ መጪውን የክረምት ወር አይቀሬነት ያሳስባል። እዚያ አስቸጋሪ የአየር ንብረት ባልተለመደ አቅጣጫ ረጅም ተጉዤ ዳንዲስ ሆስፒታል ደረሰ። በጽዱ ሆስፒታል የመታከሚያ ክፍል ውስጥ ያለው አልጋ በመቆጣጠሪያ እየታገዘ ከፍም ለቀም ጣና የሚል በመሆኑ ጋሽ መናሴን ጎን ሆኖ ለማስተማም ጉልበት አይጠይቅም። አሁን ጤናው እጅግ በጣም እየተሻሻለ ስለመጣ ተመስገን ካልን ሰነባበት ሰላምታ ሰጥቼው በቅርቡ ወደ ቤት ተመለሳል በጤና አልኩት። አልጋው ላይ ቀና ብሎ እየተመለከተኝ ተመስገን ነው መቼም አለና እዘጨው ቅርጭም ብዬ ቀርጬ ነበር ሲላከለ አረ በስመ አብ በልጋሽ አንተማ አትሞት ገና ብዙ ትኖራለህ አልኩት። እግዚአብሔርም ሆን እየቃጣኝ እኔስ ብሞት ኖሬ ነው ስንት ወንድመቶቼ ጓደኞቼ ከጥንት እስከ ዛሬ በወጣትነታቸው ተቀጭተው ይለኝ ኢትዮጵያ የምትባል ምድር ላይ እስከ ዛሬው ቀን ድረስ ወጣቶች እንቦቀቅላ ህፃናት ሳይኖሩ ያልፉ የለም። ጭንቅላቴን በአሁንታ ነቀነቁ። ጋሽ ምናሴ ግን ቆየት ያለ የዘፈን ግጥም ይልልኝ ጀመር። በያውራ ጎዳና ወድቆ ያየናቸው እንደዋ ዲጎርፍ ሲፈስ ደማቸው በደንነት ጅራፍ በካድሪዎች ጥይት ተናገሪ ምድር ስላንቺ አረፉት። እስኪ ተናገሪ ታሪክሽን በሙሉ የሞቱልሽ ሞተው የገደሉሽ ካሉ ማንስ ላንቺ ሞተ ማን አንቺን ገደለ ተናገሪ ምድር በወዲሽ ብዟል። መስክሪ አንቺ ምድር ጩሂ ግድ የለሽም እኛ ብንሞት እንጂ አንቺን አይገድሉሽ እኛ ብንሞት እንጂ አንቺን አይገድሉሽ። የኢትዮጵያ ምድር አንቺ ደም ጎዳና መስክሪ አፋውጪና አለጋሽ ምናሴ በዜማ እየታገሰ የእንግሊዝ ዘው ብላ የገባችው ዶክተር ጋሽ ምናሴን እና እኔን በአድናቆት ተመለከተች። ጋሽ ምናሴ ግጥሙን ሲልልኝ እንደ ማዜም አድርጎ ስለነበር እየዘፈነልኝ መስሏት አድናቆት ሰጠች። ሱዲኖች ትንሽ ነገርን ሳይቀር በማድነቅ ባህል አላቸው። ማድነቅ መሰልጠን ነው የሚለውን አባባል ሱዲኖች በጣም ሲጠቀሙበት አይቻለሁ። እኛ ኢትዮጵያውያን ሁሉም አይደሉም ተማድነቅ ይልቅ ማድረግ ከማሞገስ ይልቅ መከስከስ ይቀናናል። በአድናቆት ፊቱ ያበራው ዶክተር ጋሽ ምናሴን በጥሩ ሱዲንኛ ስለዘፈኑና ስለትርጉሙ እንዲነግራት በሚመስል ግብዣ ጠየቀች። ዶክተሯም በእጁ ያለችውን ትንሽ ደብተር ወደ ኪሷ ከታ አፏን ከፍታ ተጠግታ ሰማች። ጋሽ ምናሴ ሱዲንኛ ሌላ ነው እያልኩ የገባኝ ገብቶኝ ያልገባኝ አምልጦኝ ከዶክተሩ አኩል እንደገባው ሰው ጭንቅላቴን እየነቀነኩ ሰማሁት። በኋላም ዶክተሯ ወደ ውጭ ጠርታኝ የማስታወስ ችሎታው እንዳስገረማት ነገረች። ይህም ሲወድቅ በጭንቅላቱ ላይ የደረሰ ጉዳት አለመኖሩን በምርመራ ብናረጋግጥም ይህንን ተጨማሪ ጥሩ ነገር ነው አለች። ተመልሼ ወደ ክፍል ስገባ ጋሽ ምናሴ ሱዲኖች ጨዋ ህዝብ ናቸው እንዲህም ወዳቸዋል። አንድን ህዝብ ጨዋ የሚያሰኙ ነገሮች ምን እንደሆኑ ስለማላውቅ ሌላም ጋሽ ምናሴ ሱዲኖች ሲነኩበት ከልቡ ስለሚከራከርላቸው የነገግሩን ባውንታ ተቀበልኩት። በክፍሏ ውስጥ ወሃ አረንጓዴ ሻይ ያቀረብ ለተቆየው በሩ ከውጪ ሲንኳኳ ከፈቱ ያየውትን ማመን አቃተ። ኮሊደሩ በከሳ ውስጥና ነጭ ነጠላ በለበሱ ሴት ምዕመናን እስከርፕና ወፈር ያለ ጃኬት በለበሱ ወጣትና ጎልማሳ ሰዎች ተሞልቷል። ያስደነገጠኝና ያስገረመኝ ነገር ከብዙ ወራት በፊት አንዲት የስቶኮልም ቤተክርስቲያን የመከፈል አደጋ ተጋርጦባት ቤተክርስቲያኗ ውስጥ በነበረው ዝግብ አንደኛው ካህን ተንከረ ያለ ንግግር ማለትም ቤተክርስቲያኗ የራስ የማድረግ ባስተዳደር ስም ሲያነሱ ሌላኛው ድንገት ቤተክርስቲያኗ እንዳለች እንድትቀጥል ካልሆነም እሳቸው በቅርብ ስለመጡ እንደሆናቸው ጥለው ሊሄዱ እንደሚችሉ መጀመሪያ ላውሩት ካህን መልስ ሰጡ። በዚህ በሁለት ጽንፍ ቢያዙ የተለያየ አመለካከት ምመናኑ በሁለቱም አካላት ሞቀረ ጨባ አደረገ። ከምመናኑም ሰዎች እየተነሱ የሚደግፉትንና መሆን ያለበትን አስረዱ። በስተመጨረሻ ግን መጨረሻውን በር ላይ በከዘራው ተደገፍ ብሎ የቆመ ሰው እጁን አወጣ። ጋሽ ምናሴ እድል ሲሰጠው ነበር እኔም ያየሁት። ጉሮሮን ከጠረገ በኋላ የድምፅ ማጉያውን የሚያዞረው ሰው ለጋሽ ምናሴ ድምፅ ማጉያውን አቀበለ። በእውነቱ ለመናገር እጅ ቤተክርስቲያን ስትመሰረት ነበርኩ። ስትቋቋምም ስታድግ ተመልክቻለሁ። ይበል የሚያሰኝ ነው። ግን እንዳለመታደል ሆኖ የካህናትና የቀሳውስትን ጠብ ምዕመናን ሲዳኘው በሕይወቴ ለመጀመሪያ ጊዜ ነው ያየሁት። ምዕመናኑን ካህናት ሲያስታርቁት ሲማልዱ እንጂ ምዕመናኑ ካህናትን ተው አንተም ተው ሲሉ አላየው። ምን ነው ራሳችሁ መፍታት ተሳናችሁ? ፈራ እግዚአብሔር እናንተም ውስጥ ምን ነው ጠፋ? እዚህ ቤተክርስቲያን ጥሩ ያገለገልክ ነው ሲል ጋሽ ምናሴ ወደ መጀመሪያው ካህን ጣቱን ቀስሮ ጠየቀው። እኔ ካላስተዳደርኩት ካልተቆጣጠርኩት እንዳሻኝ ካላረኩት ማለቱ ተገቢ አይደለም። እርሶ ከመምጣቷ በፊት ተቋቁማ ተዳድራ መስሎኝ እርሶን እዚህ አመጣነው። እናም ደግ አልሰሩ። ለምዕመናኑም መልእክትና ማጨብጨብ ሰውን ያጠፋል። ያጠፋውን አካል እንዳይታረም ያደርጋል። ያልተስማማውንም ነገር እንቢ ማለት መልመድ አለበት የሚል ይዘት ያለው ነገር ተናገረ። አንዳንድ ወጣቶች በነጠላ ተሸፍነው ሲስቁ ቀሳውስትና አንዳንድ ምዕመናን ግን ደነገጡ። በቤተ ክርስቲያኑ አጥፊውን ለመለየት የነበረው ጅምብር ጋሽ ምናሴ ሳይፈራ አጠረው። ጉዳዩ አልቆ ውጪ ስንወጣ ባለቤቴ ጋሽ ምናሴን ለምን እንዲተናገርክ ዝም አትልም ነበር ወይ? ቀባሪ ካጣለህ ግን ከሁሉም ተጣልተህ እያለች እየተከተለች ተናገረች። ጋሽ ምናሴም ዞር ብሎ ትኩር ብሎ እያያት እውነት ተናገር እንጂ ነገ ሰዎች ይረዱሻል። ዛሬ እርግጥ ሊቀየሙሽና ሊያቆርፉሽ ይችላሉ፣ ነገ ግን ይረዱሻል። ተሽከርካሪው ደረጃ ላይ ቆሞ ወደ ታች ባቡር ሊሳፈር ወረደ። ዛሬ እውነት በጊዜ ተገልጣ የቤተክርስቲያኑ አባቶችን ስመለከታቸው ገረመኝ። አባ መስቀላቸውን አውጥተው ሳይ ከሐሳቤ ነቅቼ ተሳለም። ዶክተሯ መጣ የጠያቂውን ብዛት ስላስደነገጣት ወደ ምግብ አዳራሹ ሰዎችን ወስዳ እዛ ካኖረቻቸው በኋላ ሶስት ሶስት ሆነው እንዲገቡ ነገረቻቸው። በኋላም በረጅሙ ተንፍሳ ቀስ ብላ በሽክሽክታ አርሃነ ሸንዲስት ታዋቂ ሰው ነው እንዴ አለች። አይ አዋቂ ሰው ነው እላት ብዬ ሱዲንኛው ስላቃተኝ በአሁን ታጭን ቅላት ይነቀነቅ።
ሃሎ አድማጫችን ይስማል? ሃሎ አንድ አድማጭ ነበሩን ቅድም ውይይት ስናደርግ የሰራተኛው ማህበር ተወካይ በኢትዮጵያ ማዕከል መተው ገለጻ ያደርጋሉ የተባለውን አጭር ማብራሪያ መስጠት ፈልጋለሁ ብለው ነበር አንድ አድማጭ ሳቸውን ነበር እንግዲህ አልቻሉም ማለት ነው። ለማንኛውም ፕሮግራማችን እስከ 6 ሰዓት ይቀጥላል። እስከዛው ድረስ ከኛ ጋር እንድትሆኑ በማክበር እንጠይቃለን። ሰሞኑን ኢትዮጵያ ውስጥ ከብዙ ጊዜ ጀምሮ ኢትዮጵያኖች ሀገር ወዳድ ኢትዮጵያኖች ሲመኙት የነበረው አንድ ትንሽም ብትሆን ደስ የሚያሰኝ ነገር ተፈጥሮ ኢትዮጵያኖችን አስደስቷል። አንድነታችን ለፍቅር በጋራ ለመኖር ችግራችንን በጋራ ለመወጣት የምናደርገው ትግል በመጠኑም ቢሆን ብርሃን አሳይቷል። ይሄም የሆነው ወደ 200 የሚጠጉ የኦሮሞ ወጣቶች ጣና ኬኛ በማለት ጣና የኛ ነው በማለት ወደ ጣና በመሄድ እንቦጭን ከጣና ሐይቅ ለማባረር ተተነሳስተው ጉዞ አድርገው ነበር። ይሄን በተመለከተ አንድ የምናደንቀው የኢሳት ሬዲዮ አዘጋጅ ወይንም ኢሳት ቴሌቪዥንና ሬዲዮ ጋዜጠኛ አጭር የጻፋትን እንትን እናሰማችሁ። በዚያ አጋጣሚ የኢትዮጵያ ድምጽ ሬዲዮ ባልደረባ መብራቱም እቺን በተመለከተ ዛሬ ስቱዲዮ ባልመጣም ሐሳብ መስጠት ፈልጋለሁ ብሎ ነበርና እንግዲህ መስመር ላይ ካለ ወይም ደግሞ የሚችል ከሆነ የሚያዳምጥ ከሆነ እቺን ግጥም ከተናገርን በኋላ ሐሳቡን እንዲሰጥ ጥቂት ደቂቃ ለባልደረባችን እንፈቅድለታለን ስልክ ደውሎ እንዲያሰማ ሐሳቡን። ደረጃ አብቷል የኢሳቱ ጋዜጠኛ እንዲህ ይላል። ስትሰበስብ ከርማ ለነገር ቀሚሷን ስታገሳ ከርማ የጥላቻ ፈርሷን የጫረችው እሳት ሲበላት ራሷን አታሳዝንም ወይ? ጣና ዳኘን አንድ ህልም አሳየን ተከዜና ባሮ አዋሽና ጣና ሸበሌና ጊቤ ኦሞና ቦርከና እንደያቅጣጫቸው ቢፈሱ ቢሄዱ ሁሉም የኛው ናቸው አባይ ነው ገመዱ። ጣና ኬኛ የፍቅራችን ዳኛ ይላል። እንግዲህ አድማጮቻችን ዜና ፕሮግራማችን እስከሚደርስ ድረስ አስተያየት መስጠት የምትፈልጉ በስልክ ቁጥር 19100 መደወል ትችላላችሁ። እንግዲህ የሬዲዮ አባላችንም የስራ ጓዳችንም መብራቱም በዚህ አጋጣሚ እቺን ደቂቃ ተጠቅመህ ሐሳቤን መግለጽ ፈልጋለሁ ያልከውን መግለጽ ይችላል እስከ ዜናው ድረስ።
Hello. አሎ
አላጋንቱ ሳትነጂ ለኔ አላጋማ ወለሱ ወጹ ለለኔ ከሱ
ደረሰ ያለውን ጉዳት ለመከላከል ከኦሮሚያ ክልል ወደ አማራ ሙሉ የመንቀል ዘመቻ መጀመራቸው ታውቋል። ጣና ኬኛ ወይም ጣና የኛ ነው በሚል መሪ ቃል ወደ ጎጃም የተንቀሳቀሱት ወጣቶች በየስፍራው በተለይም ደብረ ማርቆስ ከተማ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በበርካታ አውቶቡሶች ተሳፍረው ጣና ሐይቅን ከአረም ለመታደግ በሚደረገው ዘመቻ ተሳታፊ ለመሆን የተንቀሳቀሱት ወጣቶች ከሳምንቱ አጋማሽ ጀምሮ አረሙን በመንቀል ጣናን ለመታደግ በመንቀሳቀስ ላይ መሆናቸውን በምስልና በቪዲዮ ተደግፈው ከተሰራጩ መረጃዎች ለመመልከት ተችሏል። ይህ የኦሮሚያ ክልል ወጣቶች እንቅስቃሴ ብዙዎችን በአድናቆት እየተቀሱ በማህበራዊ መድረኮች አስተያየታቸውን እየሰጡም ይገኛሉ። በ2008 ሐምሌና ነሐሴ መንግስት በኦሮሚያና በአማራ ክልል ተወላጆች ላይ ያካሄደው እንግዲህ የተከተለው በጎንደርና በአዳማ የሁለቱ ክልል ወጣቶች አንዱ ለሌላው የሰጠውን አጋርነትን በማስታወስ ላይ ይገኛሉ። በኢትዮጵያ ትልቁ ሐይቅ የሆነውና የአባይ ወንዝ አብይ ምንጭ እንደሆነ የሚታወቀው ጣና አምቦጭ በተባለ አረም በከፍተኛ ደረጃ መወረሩ ይታወሳል። ይህም በመንግስቱ በኩል በቂ ትኩረት አላገኘም በሚል ተቃውሞች እየቀረቡ ሲሆን በአደጋው መጠን ችግሩ ለመፍታት የሚደረጉ ብዙ ጥረቶች አልታዩም። በኦሮሚያ ክልል የተቀሰቀሰው ተቃውሞ ለተከታታይ ቀናት ቀጥሎ መዋሉ ተሰማ። በተለይም በምዕራብና ምስራቅ ወለጋ ዞን ተቃውሞ በበርካታ ከተሞች የተካሄደ ሲሆን በቡሌ ሆራ ዩኒቨርሲቲ ተቃውሞ ጠንካራ እንደነበርም ለማወቅ ተችሏል። በወለጋ ግንብ የተካሄደው ተቃውሞ በብዙ ሺህ የሚቆጠር የከተማዋ ነዋሪ የታደመበት ሲሆን የህወሓት መንግስት ከስልጣን እንዲወርድ ጠይቋል። ሆለልታ፣ ሐረርጌ ተቃውሞ ከተካሄደባቸው አካባቢዎች የሚጠቀሱ ሲሆን ባለፈው ረቡዕ 9 ሰዎች ወደ ተገደሉበት ሻሸመኔ ተጨማሪ የፌደራል ኃይል እንዲገባ መደረጉም ታውቋል። አራተኛ ቀኑን ያዘው የኦሮሚያ ክልል ተቃውሞ አድማሱን እየሰፋ ሌሎች ከተሞችና መንደሮችንም እየጨመረ መጥቷል። በምዕራብና ምስራቅ ወለጋ በሰሞኑ ተቃውሞ በርካታ ከተሞች ተሳታፊ ሆነዋል። ከትናንት በስቲያ በነቀምት የተጀመረው ተቃውሞ ዛሬም ቀጥሎ በስልጣን ላይ ያለው የህወሓት መንግስት ግልጽ መልእክት የተላለፈበት ሆኗል ተብሏል። የኦሮሞ ፌዴራሊስት ኮንግረስ የውጭ ድጋፍ ሰብሳቢ አቶ ነጋሶ ኦዲያ እንደገለጹት ከረቡዕ ጀምሮ እየተካሄደ ያለው ተቃውሞ በዋናነት ሁለት መልእክቶችን የማስተላለፍ ዓላማ አንግቧል ብለዋል። በሰሞኑ ተቃውሞ ከተሳተፉት አካባቢዎች የቡሌ ሆራ የሀገር ማርያም ዩኒቨርሲቲ ተማሪዎች ያደረጉት ከስርዓቱ ታጣቂዎች ጋር ግጭት የፈጠረ እንደነበርም ተዘግቧል። በተቃውሞ ከተሳተፉት አካባቢዎች የቡሌ ሆራ ሀገር ማርያም ዩኒቨርሲቲ ተማሪዎች ያደረጉት ከስርዓቱ ታጣቂዎች ጋር ከባድ ግጭት እንደነበር ሲጠቀስ፣ ተማሪዎች በአመጽ ዩኒቨርሲቲውን ግቢ በማጥለቅለቅ ተቃውሞ ሲያሰሙ የስርዓቱ ታጣቂዎች የኃይል እርምጃ መውሰዳቸውና በርካታ ተማሪዎች መጎዳታቸውም የመጣው መረጃ ያሳያል። ከትናንት በስቲያ በቦረና ዲሬ ወረዳ 6 ሰዎች በህወሓት ሰራዊት መገደላቸውን ተከትሎ እስከ ሞያሌ ያለው መንገድ ጨምሮ በዱብሉቅ ያቤሎና ወደ ሌሎች ዋና ዋና ከተሞች የሚወስዱ መንገዶች መዘጋታቸው ተገለጸ ሲሆን፣ በቡሌ ሆራ የተፈጠረው ግጭት በአካባቢው የሚገኙ መንገዶች እንዲዘጉ ማድረጉን መረጃዎች ያመለክታሉ። በወለጋ ግንቢ የተካሄደው በከተማዋ ታሪክ ከፍተኛ ቁጥር ያለው ህዝብ የተሳተፈበት ሲሆን የተቃውሞ ማሳረጊያ መልእክትም የህወሓት መንግስት በአስቸኳይ ከስልጣን እንዲወርድ የሚጠይቅ እንደነበር ለማወቅ ተችሏል። በሆለታ በተካሄደ ተቃውሞ ህዝቡ የመንግስት መስሪያ ቤቶች ድረስ በመሄድ የህወሓት መንግስት በአስቸኳይ ከስልጣን እንዲወርድ በመጠየቅ ድምጻቸውን አሰምተዋል። በሌላ ዜና ባለፈው ሳምንት የሥራ መልቀቂያ ያስገቡት የፓርላማ አባል አፈ ጉባኤ አቶ አባዱላ ገመዳ ስልጣን የለቀቁበትን ምክንያት ለመገናኛ ብዙሃን ይፋ አድርገዋል። በዚህ መሰረት በዋነኝነት ስልጣን የለቀቁት የህዝብና የድርጅት ጥቅም በመነካቱ ነው ብለዋል። አክለውም ተራራ የሚያክል ስልጣን ይዞ በመቀመጥ የህዝብ ክብርና ጥቅም ሲነካ ከማየት ይልቅ ማስተካከል ካልቻልክ ስልጣን ለቀ ከህዝብ ጋር በመሆን መታገል መፍትሄ ስለሆነ ስልጣን ይለቀቅ ያለ ብለዋል። ይህ አባቱ አባዱላ ንግግር በአብዛኛው ሰው ዘንድ የመነጋገሪያ ርዕስ መሆኑም ታውቋል። የኢትዮጵያ የብር የመግዛት አቅም 15 በመቶ እንዲቀንስ መደረጉ ተገለጸ። በዚህም አንድ የአሜሪካ ዶላር በ27 የኢትዮጵያ ብር እንደሚመነዘር ተመልክቷል። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ መስከረም 29/2010 ሲጀመር ፕሬዝዳንት ዶክተር ሙላቱ ተሾመ የብር የመግዛት አቅም እንዲቀንስ መወሰኑን መግለጻቸው ይታወሳል። ይህም ኤክስፖርትን ለማበረታታት ታልሞ መሆኑን በንግግራቸው ቢጠቅሱም እርምጃው ግን የዋጋ ግሽበት እንደሚያስከትል ባለሙያዎች ሲያሳስቡ ቆይተዋል። ከጥቅምት 1/2010 ጀምሮ ተግባራዊ የሆነው የብር የመግዛት አቅም መቀነስ አንድ የአሜሪካን ዶላር አሁን ካለበት 23 ብር ምንዛሬ ወደ 23 ብር ከፍ ይላል። በዩሮ እና በፓውንድ እንዲሁም በሌሎች ገንዘቦች ላይ ተመሳሳይ ለውጥ እንደሚኖር ይጠበቃል። የንጉሱ ስርዓት በ1966 ከስልጣን ሲወገድ አንድ የአሜሪካን ዶላር 2 ብር ከ07 ሳንቲም ይመነዘር እንደነበር የዓለም ባንክ መረጃዎች ሲያሳዩ፣ የደርግ መንግስት ከወደቀበት እስከ 1983 ዓ.ም ይህ 2 ብር ከ07 ሳንቲም የአንድ ዶላር ህጋዊ ምንዛሬ ሆኖ ቆይቷል። ንጉሱ ከስልጣን ሲወርዱ በጥቁር ገበያ የነበረው ወይም ህገወጡ ምንዛሬ ለአንድ ዶላር 3 ብር ከ34 ሳንቲም ነበር። የደርግ መንግስት ሲወድቅ ህጋዊ ምንዛሬ ከ2 ብር ከ7 ሳንቲም ቢሆንም በጥቁር ገበያ ግን 7 ብር እንደነበር የዓለም ባንክ መረጃ ያስታውሳል። ደርግ ከስልጣኑ ሊወገድ 5 ዓመት እስኪቀረው የጥቁር ገበያው ምንዛሬ 4 ብር አካባቢ ላይ መቆየቱም ተዘግቧል። ስርዓቱ እየተዳከመና አማጽያኑ እየገፉ ሲመጡ የጥቁር ገበያ ወደ 7 ብር ከፍ ማለቱን ተመልክቷል። የኢህአዴግ መንግስት ወደ ስልጣን እንደመጣ በአመቱ ህጋዊውን ምንዛሬ ከ2 ብር ከ7 ሳንቲም ወደ 5 ብር ከፍ ያደረገ ሲሆን በጥቁር ገበያም 7 ብር ከ40 ሳንቲም መነዘር ነበር። በ1997 ምርጫ ወቅት ህጋዊ ምንዛሬ 8 ብር ከ65 ሳንቲም የነበረ ሲሆን ህገ ወጡን በተመሳሳይ መጠን በሳንቲም ልዩነት ውስጥ ነበር። ከዚህ በኋላ የውጭ ምንዛሬ ከቁጥጥር ውጭ እየሄደ ዛሬ የደረሰበት 23 ላይ መድረሱም ተመልክቷል። በአዲሱ ምንዛሬ ደግሞ አንድ የአሜሪካ ዶላር ከ27 ብር ጀምሮ የሚመነዘር ይሆናል። ላለፉት 3 ዓመታት በግፍ እስር ላይ የነበረው ጋዜጠኛ ተመስገን ደሳለኝ ዛሬ ረፋዱን ከእስር ተለቆ ቤተሰቡን መቀላቀሉ ታውቋል። ጋዜጠኛ ተመስገን ደሳለኝ አመክሮ ሳይሰጠው ሙሉ የ3 ዓመት እስሩን የጨረሰው ከትናንት በስቲያ ቢሆንም ማረሚያ ቤቷ ቆይቶ ዛሬ እንደለቀቀው ተዘግቧል። አቶ በረከት ስምኦን የንግድ ባንክ ቦርድ ሰብሳቢነትን ሊያስረክቡ መሆናቸው ተዘገበ። ላለፉት 7 ዓመታት የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ ሰብሳቢ የነበሩት አቶ በረከት ስምኦን ለብሔራዊ የፕላን ኮሚሽነሩ ዶክተር ይናገር ደሴ ሊያስረክቡ ነው። በመንግስት የፋይናንስ ተቋማት ተቆጣጣሪ ኤጀንሲ ዋና ዳይሬክተር ዶክተር ስንታየ ወልደ ሚካኤል ባለፈው ሐሙስ ጥቅምት 2/2010 ዓ.ም በተጻፈ ደብዳቤ የአቶ በረከት የቦርድ ሰብሳቢነት እንዲያበቃ ተደርጓል። ኃላፊነታቸውን የሚያስረክቡበት ምክንያት ምን እንደሆነ ግን አልተገለጸም።
በመጨረሻም ወደ ዜና አረፍት ስናመራ አንጋፋው ድምጻዊት ዘሪቱ ጌታውን ከዚህ ዓለም በሞት ለይታለች። በመላው ኢትዮጵያውያን ዘንድ በአዲስ አመት ዜማዋን ቁጣጣሽ በይበልጥ የምትታወቀውና ትዝታ በፖስታና ሌሎች መሰል ታዋቂ የሙዚቃ ስራዎቿ ለህዝብ ያደረሰችው አንጋፋው ድምጻዊት ዘሪቱ ጌታውን ባደረባት መምክነት ባለፈው ረቡዕ ረፋዱ ላይ በህክምና ላይ ያለች ከዚህ ዓለም በሞት ለይታለች። ከዚህ ዘመን ጀምሮ በሀገር ፍቅር ቲያትር በቀዳማዊ ኃይለ ሥላሴ ወይንም በብሔራዊ ቲያትር እንዲሁም በፖሊስ ሰራዊት ኦርኬስትራ በድምጻዊነት ስታገለግል የቆየችው አንጋፋው አርቲስት ዘሪቱ ጌታሁን ላለፉት 61 ዓመታት በኢትዮጵያ ዘመናዊ ሙዚቃ ውስጥ የደረሳቸውን አሻራ ለጥበቡ ካበረከቱት አንጋፋዎቹ መካከል ድምጻዊ ዘሪቱ አንዷ እንደነበረች ተዘግቧል። በሌላ ዜና አረፍት ታዋቂው ባህል ሙዚቃ ቀንቀኝ ድምጻዊ ሀብተ ሚካኤል ደምሴ በድንገተኛ አደጋ ከዚህ ዓለም በሞት ተለይቷል። ሀብታ ሚካኤል ለምሴ በአዲስ አበባ ከተማ አበበ ቢቂላ ስቴዲየም አካባቢ ከሚያሽከረክረው መኪና ወርዶ መንገድ በማቋረጥ ላይ ሳለ በአንድ የህዝብ ማመላለሻ አውቶቡስ ተገጭቶ ህይወቱ አልፏል። አደጋው የደረሰበት ባለፈው ሰኞ ከረፋዱ 4 ሰዓት አካባቢ ነበር። ከዚህ ዓለም በሞት የተለየው ድምጻዊ ሀብታ ሚካኤል ለምሴ በሀገር ባህል ሙዚቃው የሚታወቅ እጅግ ተወዳጅ አርቲስት ነበር። ድምጻዊ ሀብታ ሚካኤል የማሲንቆ የበገናና የክራር መሳሪያዎችን በመጫወት ይታወቃል። ከዚህም ሌላ ሀብተ ሚካኤል በተለያዩ ቲያትሮችም ላይ በመተወን ሲታወቅ ከመኪናው አደጋ በኋላ የድምጻዊ ሀብተ ሚካኤልን ህይወት ለማትረፍ ወደ ጳውሎስ ሆስፒታልና ሆስፒታል ቢወሰድም በጭንቅላቱ በአፍንጫውና በጆሮው ደም ይፈሰው ስለነበር ህይወቱን ለማትረፍ አለመቻሉን የዓይን እማኞች ተናግረዋል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀጣይ ፕሮግራሞቻችን ጋር መልካም ቆይታ።
አይን ጆሮና ልሳን የሆነው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት በተለያዩ አውሮፓ ከተሞች በታላቅ ዝግጅት እያከበረ ይገኛል። ይህንንም በአይነቱ ከዚህ ቀደም ከነበሩት ልዩ የሆነው ዝግጅት የኢሳት ቀን በሚል ቅዳሜ ኦክቶበር 28 2017 በስዊድን ዋና ከተማ በስቶክሆልም ከሶ ጋር ለማክበር ዝግጅታችንን አጠናቀናል።
ዝግጅቱ ዋና ዓላማ ሐሳብን በነጻነት መግለጽን የሚደግፉ ሀገር ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች በጋራ ተሰባስበው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 7ኛ ዓመት ምስረታ በዓልን በማክበር ኢሳትን በቀጣይነት ለማጠናከር የሚረዳ የገቢ መድረክን ለመፍጠር ነው።
ጋዜጠኛ ፋሲሊን ያለም ከ አምስተርዳም የኢሳት ማስተራጫ ኢሳትን በተመለከተ ሰፋ ያለ ማብራሪያ ለታዳሚዎች ያቀርባል። በወቅታዊ የኢትዮጵያ ጉዳይም ላይ የሚለው ይኖረናል።
ድምጻዊት ማለት ደመረ የለቱን ዝግጅት ጣም ባላቸው ሙዚቃዎች በማድመቅ ከለሊቱ አንድ ሰዓት ድረስ አብራን ሰጣለች። ሙዚቃዎችም ልምድ ባላቸው ልጆችን ቆረቆራሉ። ባህላዊ ውዝዋዜዎችም ዝግጅቱን ከመቼውም በላይ ያደምቁታል።
የኢትዮጵያኖች መገለጫ የሆነውን የባህል ምግባችን በአማርኛ በጣፈጠ መልኩ በተመጣጣኝ ዋጋ ተዘጋጅቷል። እንዲሁም ከተሟላ የመጠጥ አቅርቦት ጋር
የመግቢያ ዋጋ 200 ክሩነር ብቻ።
ሃሉንዳ ፎልኬቲዩስ ሃሉንዳ ኖርሽቦሪ
ሰዓት ከ13 ሰዓት ጀምሮ አዳራሹ ሶል ለመቀበል ክፍት ሆኖ ይጠብቆታል።
ኑ ከቤተሰቦ ጋር በመሆን የኢሳትን ቀን አብረውን ያክብሩ ይዝናኑ። የህዝብ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታንም ያትርፉ።
ኢሳት የህዝብ አይን ጆሮና ልሳን ነው።
የኢሳት ድጋፍ ኮሚቴ በስዊድን
ፕሮግራማችን ላይ እንደገለጽንላችሁ ከዚህ በመቀጠል ዶክተር አክሎግ ቢራራን ይዘንላችሁ እንቀርባለን። ዶክተር አክሎግ ቢራራ የዓለም ባንክ አማካሪ የነበሩና የኢኮኖሚ ባለሙያ ናቸው። ከዶክተር አክሎግ ቢራራ ጋር እናደርገውን ውይይት እንግዲህ አሁን እንጀምራለን። መልካም ቆይታ እንመኝላችኋለን። አክሎግ ቢራራ
ተናስተልኝ እንደምሰነበት ካታማት
እጅግ በጣም እናመሰግኖታለን። ባለ ውለታችን ነዎት። በዚህ ባጭር ጊዜ በጠየቅነዎት ጊዜ ሁልጊዜ ለአድማጮቻችን የኢትዮጵያን ሁኔታ፣ የኢኮኖሚ ሁኔታ፣ የዓለምን ሁኔታ ለማስረዳት ሁልጊዜ ፍላጎቶ በመሆኑ እጅግ በጣም እናመሰግኖታለን። በዛሬው ዕለት ለአድማጮቻችን እንዲያስረዱልን የፈለግነው ሰሞኑን የወያኔ መንግስት ያደረገውን የኢትዮጵያን ብር በዶላር የመግዛት አቅሟን 17% መቀነስን በተመለከተና በሌሎችም የኢትዮጵያ ኢኮኖሚ ሁኔታዎች ላይ ገለጻ እንዲያደርጉልን ነው። እስቲ ጥያቄ ለመጀመሪያ ያህል ምን ማለት ነው አንድ ሀገር ገንዘቡን ዲቫሉዌት ያደርግ? ምን ማለት ነው? ለምንድን ነው የሚያደርገው? በዚህን ጀምር እስቲ ቲዮሬቲካል በሆነው።
እሺ፣ አመሰግናለሁ። እንግዲህ በኢኮኖሚ ሳይንስ ዙሪያ በተለይ የገንዘብ ፖሊሲ ዙሪያ አንድ ሀገር የምንዛሬውን የራሱን ገንዘብ በጣም አድጓል ተብሎ በሚነገርበት ጊዜ፣ ስለዚህ መቀነስ አለበት ዋጋው በሚባልበት ጊዜ አግባብ ያለው የፖሊሲ ጥያቄ ነው። በኢትዮጵያ ውስጥ የሚደረገው ከሌሎች ሀገሮች የተለየ አይደለም፣ የተለመደ ነገር ነው። እንግዲህ ምንድነው የተለመደ ነገር ከሆነ ምንድነው የተለመደው? የተለመደው ምንድነው? አንድ ሀገር በተለይ ታዳጊ ሀገር ወደ ውጭ የሚልከው ዕቃ ነው ውጭ ምንዛሬ የሚያስገኝለት። ወደ ውጭ የሚልከው ዕቃ በጣም ውድ ከሆነ ተወዳዳሪዎች ስላሉ ሌሎቹ ተወዳዳሪዎች የእንትናቸው ሸቀጣቸው ርካሽ ከሆነ የእንትኑ ገንዘቡ ውድ የሆነበት ሀገር ይጎዳል ማለት ነው። ለምሳሌ ኢትዮጵያ ቡና ታመርታለች፣ ወደ ውጭ ገበያ ታቀርባለች። ይሄ ቡና የሚመረተው ቡና ዝም ብሎ ቢመረት ምንም ዋጋ የለውም፣ ግን ተመርቶ ወደ ውጭ ሀገር በሚላክበት ጊዜ ለምሳሌ ወደ ምስራቅ አዚያ የሚላከው ብቻ ከ800 ሚሊዮን ዶላር በላይ ያስገኛል ተብሎ ይነገራል። ስለዚህ የኢትዮጵያ አምርቶ የመሸጥ ተወዳዳሪነት ተመጣጣኝ መሆን አለበት ማለት ነው። ስለዚህ አግባብ አለው ዲቫሉ ማድረግ ማለት ነው። ግን አግባብ አለው በሚባልበት ጊዜ ለመሆኑ የኢትዮጵያ ወደ ውጭ የምትልከው ዕቃ በመወደዱ አይሸጥም የሚል ጥናት አለ ወይ የሚለውን መነጋገር ይኖርብናል። ለምሳሌ ቡና የሚላክ ከሆነ ቡና በሚላክባቸው አገሮች የሚመረተው ቡና አይሸጥ ብሏል ወይ? ማለትም ስለማይሸጥ ሌሎች አገሮች ኢትዮጵያን እየጎዷት ወይም ደግሞ አውት ካምፒት እያደረጓት ነው የሚለውን ጥያቄ ማንሳትና መነጋገር አለብን እንጂ እንትኑ ጥያቄው ራሱ አግባብ ባለው ሁኔታ እንደ ፖሊሲ አንድ አገር ቢጠቀምበት ምንም የሚያከራክር አይመስለኝም። የተለመደ ነው ለማለት ነው።
ባጭሩ እርስዎ የሚሉት ምንድነው? አንድ ሀገር የውጭ ምንዛሪዋን ለማሳደግና በተለይ ደግሞ ኤክስፖርቷን ከፍ ለማድረግ ከፈለገች የሀገሯን የገንዘብ ዋጋ ዝቅ ታደርጋለች። በዛ ምክንያት ገቢዎች የውጭ ሀገር ገበያተኞች ወይንም በአለም ገበያ ላይ እቃዋ ለምሳሌ እንደ ኢትዮጵያ ቡና ተወዳድሮ በርካሽ ሊሸጥ ይችላልና ብዙ ገቢ ታገኛለች ነው የሚሉት?
አዎ፣ እንግዲህ ይሄ የተለመደ መርህ ነው።
አዎ፣
በአለም ዙሪያ ለምሳሌ ሌላ ሀገር ብናይ ዛምቢያን ንውሰድ እና ቺሌን እንውሰድ። ሁለቱ ሀገሮች ኮፐር ናስ እንትን አምራች ሀገሮች ናቸው። እነዚህ ሀገሮች ለምሳሌ ቺሌ የቺሌ ገንዘብ ወደ ላይ ቢንር ዛምቢያ የበለጠች ሸጣለች ማለት ነው። በተመሳሳይ ደግሞ የዛምቢያ ቢንር
ቺሌ ትሸጣለች።
ቺሌ ቀድማ ትሄዳለች ማለት ነው። በዚህ አይነት ካየ ነው ትክክል ነው ማለት ነው።
ገብቶኛል። በዛው መጠን ደግሞ ባላንሱ ያንድ ሀገር የወጭና የገቢ ባላንሱ ከውጭ የሚያደርገው ንግድ ዝቅ በጣም ዝቅ ካለ ማለትም ወደ ውጭ የሚልከው አንሶ ወደ ውስጥ የሚያስገባው ከበዛ ይሄንን ገንዘቡን ዴቫሉዌት ካደረገ ወደ ውጭ የሚያስገባው ይቀንስና ወደ ውጭ የሚልከው ይበዛል። ያን ጊዜ የባላንሱ ሻል የሚል ሁኔታ ይፈጠራል የሚሉ አሉ። ይሄ እንግዲህ በአጠቃላይ የኢኮኖሚን የሞኔታሪ ፖሊሲን በተመለከተ ነው። እስቲ በአብዛኛው እንደዚህ አይነት የሚሰሩ ሀገሮች በተለይ የሶስተኛው ዓለም ሀገሮች ምን አይነት ኮንሲኩዌንስ አለው በህዝባቸው ላይ እንዲህ አይነት ነገር ሲያደርጉ? ምንም የውጭ ምንዛሪና ወደ ውጭ መላክና ማስገባት ብቻ ሳይሆን የሀገር ቤቱም ሸማች ህዝብ ነዋሪው ህዝብ አንድ ነገር ይደርስበታል። ይሄ ነገር በሚፈጸምበት ጊዜ የመግዛት ኃይሉ ምን ይሆናል?
አዎ ቀደም እንግዲህ ዋና መሰረታዊ እንትኑን በፖሊሲ ደረጃ ያለም ህዝብ ያለም መንግስታት የሚጠቀሙበትን አልኩኝ እንጂ አሁን እንግዲህ የኢትዮጵያ መንግስት አሁን የብር ዋጋ እንዲቀንስ አደረገ። $1 ይሸምት የነበረው 23.4 ነበር። ያነ 23.4 ተለውጦ 17% ያድግና 26.9 ሆነ ተባለ። እሺ እንግዲህ መከራከር ያለብን ምንድነው? እሺ ከ17% በሚቀነስበት ጊዜ አንደኛ ይሄ ሁኔታ ራሱ በ17% አሁን ፎርማላይዝድ በሆነ መንገድ ይሁን በሚባልበት ጊዜ ከየት መጣ ግፊቱ የሚለውንም አብረን መጨመር መነጋገር ይኖርብናል። እኔ እስከማውቀው ድረስ የአይኤምኤፍ የተባለው ድርጅት የኢትዮጵያ መንግስት ብሩን እንዲቀንስ የብሩን ዋጋ እንዲቀንስ ሲገፋ ቆይቷል። ዓለም ባንክም መቀነስ አለባችሁ ያለ ይናገር ነበር። ስለዚህ ይሄ ግፊቱ ከውጭ የሚመጣ ነበር ለማለት ነው። ነገር ግን ከኢትዮጵያ ጥቅም አንፃር እንየው የሚል እምነት ነው ያለኝ። ከኢትዮጵያ ጥቅም አንፃር በምናይበት ጊዜ አንደኛ ይሄ የብር ዋጋ እየቀነሰ የዶላር ዋጋ እየናረ የሄደው ቀደም ሲል ነው። አንዳንድ ጥናቶች የሚያሳዩት ባለፉት ጥቂት አመታት የብር ዋጋ በጥቁር ገበያው በጣም እንትን እያለ እያቆለቆለ ወደ ታች እየሄደ ይሄ 26.99 የሚለው በጥቁር ገበያው ውስጥ ይሸመትበት ነበር የሚሉ አሉ። ስለዚህ መንግስት የጥቁር ገበያውን ፎርማላይዝ አደረገው ማለት ነው። ይሄ አይ ቲንክ ላሰምርበት ፈልጋለሁ። የሌለ ነገር አይደለም እንትን የሚለው ፎርማላይዝ ያደረገው የጥቁር ገበያ የሚካሄደውን ፎሬን ኤክስቼንጅ እንትን ፖሊሲ የጥቁር ገበያ ፖሊሲ
ህጋዊ ያደረገው ነው የሚሉት
ማለት ነው። ስለዚህ እንደው በጣም አዲስ የሆነ ነገር ተከሰተ ለማለት አይቻልም። ሆኖም ግን መነጋገር ያለብን ቅድም ወንድም የጠየቀው ነው። እንግዲህ የኢትዮጵያ ወደ ውጭ የምትልከው እቃ እየቀነሰ ሂዷል የሚለው በብዙ ጥናቶች ላይ ሲነገር ቆይቷል። ከውጭ የምትሸምተው እያደገ ሂዷል፣ ኢትዮጵያ ወደ ውጭ የምትልከው ግን እየቀነሰ ሂዷል። ለምሳሌ አንድ 4 አመቶች ብንወስድ ኢትዮጵያ ወደ ውጭ የምትልከው በ2011 በፈረንጆች አቆጣጠር የምታገኘው 2.8 ቢሊዮን ነበር። ወደ ኦልሞስት ወደ 3 ቢሊዮን ነው እንበለው እንደው ራውንድ ለማድረግ። ያነ እየቀነሰ ሄደ፣ በ2014 ቀነሰ፣ በ2015 ትንሽ ጨመረ፣ ከዚያ በኋላ ደግሞ በጣም በሚያሰጋ ሁኔታ በ2016 እና በ2017 በጣም ቀንሷል። 2.87 ወደ 3 ቢሊዮን በ2016 ከዚያ በኋላ ደግሞ ወደ ከ2 ቢሊዮን በታች ነው የሚሉ ብዙ ጥናቶች አሉ። በተመሳሳይ ግን ኢትዮጵያ የምትሸምተው ቃ እጅ በጣም የናረ ሄዷል። ይህች ሀገር ሸማች የሆነች ሀገር የውጭ ሀገር እርዳታ ድጎማ የሚደረግላት ሀገር የምትሸምተው ቃ በጣም በጣም እየበዛ ሄዶ በ2014 3.6 ቢሊዮን የነበረው የምንሸምተው በ2015 4.1 ቢሊዮን ከዚያ በኋላ ደግሞ በጣም በጣም ጨምሮ ሄዶ በ2016 ወደ 16 ቢሊዮን ሄዷል የሚሉ ብዙ ጥናቶች አሉ። ስለዚህ ኢትዮጵያ የማትችለውን ለመፈል የማትችልበት ደረጃ ላይ ደርሳለች የሚሉ ታዛቢዎች አሉ። ታዛቢዎች ብቻ ሳይሆኑ የዓለም ባንክ ከጥቂት አመታት በፊት አሳስቦ ነበር ይህች ሀገር የበመትችለው ስለማታመርትና ብዙ እቃ ወደ ውጭ ስለማታቀር በእንትን በውጭ ድጎማና በብድር በተለይ ከቻይና የሚመጣ በጣም ግዙፍ የሆነ ብድር አለ በዚያ ኢኮኖሚዋን ለማንቀሳቀስ አትችልም የሚል እንትን አለ። እዳዋ እየጨመረ ሄዷል ማለት ነው። አሁን ያለው እዳ በጣም ጨምሮ ሄዶ ወደ 30 ቢሊዮን ዶላር ደርሷል። ይሄን 30 ቢሊዮን ማን ይከፍለዋል ብለን መጠየቅ ይኖርብናል። ሌላው ደግሞ ይሄ ጭማሪው ምንም እንኳን አገሮች አግባብ አላቸው እንትናቸውን ዲፕሪሺየት የማድረግ ወይም ደግሞ የራሳቸውን ከረንሲ ዲፕሪሺየት የማድረግ ወይም ደግሞ ዋጋውን የመቀነስ መብት አላቸው እንትን ኤክስፖርት ለማድረግ ከፈለጉ የሚባለው አግባብ ቢኖረውም ግን የኢትዮጵያ ኤክስፖርት የትኛው ነው እንጂ የሚጎዳው ብለን መጠየቅ ይኖርብናል። የትኛው ነው የተጎዳው እንጂ? ቡና ለመላክ ያለው ኮምፒቲሽን ዓለም አቀፍ የሆነ ውድድር ኢትዮጵያን ጎድቷታል? እኔ እስከማውቀው ድረስ አልጎዳትም። የምትልከው ጥራጥሬ አለ፣ ቦሎቄ አለ፣ ወደ ቻይና የሚላክ እቃ አለ። ወደ ቻይና የሚላከው ጥሬ እቃ፣ ወደ ሳውዲ አረቢያ የሚላከው ጥሬ እቃ፣ ወደ ተርኪ የሚላከው ጥሬ እቃ ወይም ደግሞ ወደ ሌሎች የሚላከው ጥሬ እቃ በጥራቱና በብዛቱ እያደገ ሄዶ ኢትዮጵያ ተጎድታለች ወይ የሚለውን ጥያቄ ማቅረብ ይኖርብናል። እኔ እስከማውቀው ድረስ ይህ አይደለም ችግሩ። ችግሩ ምንድነው? ብዙ ጊዜ የኢትዮጵያ መንግስት አይ ብዙ ጊዜ ማነታቸው የሚለው እኔ በበኩሌ አልቀበልም። መተቸት አለበት ይሄ መንግስት። ዝም ብለንማ የምናስተናግደው ከሆነ የትም አንደርስም። ምንድነው የሚሆነው? የውሱ የኢኮኖሚ ዋቅር የተበላሸ ነው። ለምሳሌ አንድ ሀገር ተወዳድሮ ለዓለም ገበያ ለማቅረብ የሚችለው ምንድነው? የውጭ የውስ የሀገር ውስጥ የኢኮኖሚ ተወዳዳሪዎች የግል ክፍሉ ማለት ነው ተወዳዳሪ ሲሆን ነው፣ ጥራት ያለው ሲሆን ነው፣ በውስና ያልተበከለ ሲሆን ነው፣ ተቆጣጣሪ ያለው ሬጉላቶሪ ፍሬምወርክ በሚኖርበት ጊዜ ነው። በኢትዮጵያ ውስጥ እስከማውቀው ድረስ የለም። እና እንደዚህ ያሉ ሁኔታዎች ስላሉ ዝም ብሎ የማያስፈልግ ፖሊሲ በህዝቡ ላይ ማምጣት የበለጠ በኑሮ ውድነት የተጎዳውን ህዝብ እንዲያውም በተባሰ ሁኔታ ይጎዳዋል የሚል እንትን ላይ ነው፣ ግንዛቤ ላይ ነው የደረሰው።
ፕሮፌሰር፣ ሌላ አንድ ችግር ደግሞ ምንም እንኳን ቅድም እንዳልነው በቲዮሪው ደረጃ ዴቫሉዌት ማድረግ ለአንዳንድ ጊዜ ጥቅም አለው ቢባልም እንኳን በተለይ ላደጉ ሀገሮች እቃቸውን ተወዳድረው ከሌላው ጋራ ተወዳድረው በዓለም ገበያ ላይ ለመሸጥ ለሚያደርጉት እንደኛ እንደ ኢትዮጵያ ላሉ ሀገሮች ግን ትልቅ ችግር ያመጣል የሚሉ አሉ። የኢኮኖሚ ተቾች አንደኛ ከሚገልጹት አንዱ ምንድነው? የሀገሪቷ የገንዘብ የመግዛት ዋጋ ካነሰ በሀገሪቱ ውስጥ ማኑፋክቸር ለማድረግ ኢምፖርት የሚደረጉት እቃዎች ይወደዳሉ። ያ በሚሆንበት ጊዜ ማኑፋክቸር ማድረግ ይቆማል ወይም ደግሞ ያ ዋጋ እጅግ በጣም ያድጋል። ስለዚህ ይሄ ትልቅ ችግር ነው የሚሉ አሉ። እስቲ ስለዚህ ደግሞ እውነት ነው ወይ?
አው አሁን ወንድሜ በደንብ ነው ያቀረብከው የሚሉት ኢኮኖሚስቶችና ሌሎች ባለሙያዎች ትክክል ናቸው። ለምሳሌ የአባይ የታድሶ ግድብ እንዴት ነው የሚሰራው? ብዙ ብረታ ብረት እና ሌሎች መሳሪያዎች የሚሸመቱት ከየት ነው? ኢትዮጵያ ታመርታቸውም ከውጭ ነው የሚሸመቱ። ስለዚህ ኢትዮጵያ እንትኗን ገንዘቧን ዝቅተኛ በምታረግበት ጊዜ ከውጭ የምትሸምተው ቃ ዋጋ እየናረባት ይሄዳል። እንዴት አድርጋ ነው የምትሸምተው የሚለው ጥያቄ አለ። ሌላው ኢትዮጵያ ገና የምትፈልገውን ንቃ የኢትዮጵያ ሕዝብ የሚፈልገውን ንቃ በአገር ቤት እየተመረተ አይቀርብለትም ለሕዝቡ። አብዛኛው ለምሳሌ ኢትዮጵያ ምን ትሸምታለች የሚለውን ነገር ብናየው በዝቅተኛ ደረጃ 27 በመቶ የሚሆነው የውጭ ምንዛሬ የምናፈሰው ከፍጆት ዕቃ ላይ ነው። እርግጥ ነው አንዳንድ በፍጹም የማንችላቸው መኪናዎች ይገዛሉ። ሌሎች አገሮች እንዳደረጉት በኢትዮጵያ ውስጥ ሪስትሪክሽን የለም። ኮሪያ እያደገች በመጀመሪያው የእድገት አመታት ብዙ ነገሮችን ሌላ እንትን ሳይቀር መጫሚያዎችን አትገዛም ነበር፣ ከውጭ አትሸምትም ነበር። እንትን መኪና ለመግዛት የሚችል ኮሪያዊ አልነበረም። እና የማንችለው ነገር እየበላን ነው። ኢትዮጵያ ውስጥ የፍጆት ዕቃ ከውጭ እየገዛን ነው። ስለዚህ በኢትዮጵያ ውስጥ ያሉ ባለ ንብረቶች ልዩ ልዩ ዕቃዎችን ለማምረት ፍላጎት አለን ብለው የውጭ መሳሪያ ለመግዛት ይሞክሩ እንበል። መጫሚያ ለመስራት፣ ብረታ ብረት መለዋወጫ ለመስራት፣ የሲሚንቶ ፋብሪካ መለዋወጫ ለመስራት፣ የጨርቃ ጨርቅ ፋብሪካ ለመስራት ወዘተ። ይህንን ለመስራት ከውጭ ዕቃ ማምጣት አለብን በሚሉበት ጊዜ እንዴት አድርገው ነው እንጂ ሊያመጡት የሚችሉ? የውጭ ምንዛሬ ማግኘት አለባቸው ማለት ነው። የውጭ ምንዛሬውን በአብዛኛው የሚሻማው ፓርቲው ነው። በተለይ ቲፒኤልኤፍ የህወሓት ፓርቲ ኤፈርት ይሻማዋል። የመንግስት መስሪያ ቤቶች የመንግስት ተቋም የሚባሉትን የሚቆጣጠራቸው ለምሳሌ ቴሌኮሙኒኬሽን መሳሰሉትን የሚቆጣጠራቸው ማን ነው ብለን ብንጠይቅ ምንም በማያሻማ ደረጃ መረጃው አለ። የህወሓት ድርጅቶች ናቸው። ስለዚህ ሌላው ኢትዮጵያዊ በሌላው በዚች ሰፊ በሆነች ሀገር 105 ሚሊዮን ህዝብ የሚኖርባት ሀገር ናት፣ ትልቅ ሀገር ናት። በዚች ሀገር ውስጥ ተወዳዳሪ የሆኑት ግለሰቦች በግል ደረጃ ማለት ነው ሊወዳደሩ አይችሉም ማለት ነው። ስለዚህ የእንትን አይ ማንም አይጎዳም ኢኮኖሚያችን እያደገ ይሄዳል ብለን በምንናገርበት ጊዜ ማን ነው እንጂ የሚጠቀመው ከዚህ ፎሬን ኤክስቼንጅ እንትን ውድ ከሆነ ማንም ከማይችለው እንትን ማን ይጎዳል ማን ይጠቀማል ብለን ብንጠይቅ አብዛኛው የኢትዮጵያ ህዝብ እርግጠኛ ነኝ ይጎዳል በዚህ እንትን። ነገ ጧት ሂዶ የሚሸምተው ትላንት ከሚሸምትበት ዋጋ በጣም ኑሮ ያገኘዋል። ከነገ ወዲያ እያደገበት ይሄዳል። ለመግዛት የማይችልበት ደረጃ ይደርሳል ማለት ነው። ስለዚህ እንዲሁ የግል ክንፉ በደንብ ባላደገበት ሀገር፣ ተወዳዳሪነት በሌለበት ሀገር፣ ሞኖፖሊ በጣም በሚዘገንን ደረጃ እንትን በሚልበት ሀገር በጣም አስቸጋሪ ነው። ሌላ ግን እንደው ከተፈቀደልኝ አንድ የማቀርበው ነገር አለ።
ይቀጥሉ።
ይኸው ምንድን ነው ብዙ የማይነገርና ብዙ የመንግስት ባለስልጣናት ሊጓያዩበት ያልቻሉት ምንድን ነው? በተደጋጋሚ እኔ ብዙ ጊዜ ጽፌበታለሁ። ይኸውም ከሀገር ቤት በብዛት በገፍ እየሸሸ የሚሰረቀው ሀብት ነው። ኢትዮጵያ በአንድ በኩል ጥገኛ የውጭ እርዳታ ጥገኛ ናት። ሌላው ቀርቶ የምግብ ጥገኛ ናት። ግን አንድ ፈረንጅ በኢትዮጵያ ላይ የቢጽፍ ስታይንማን የሚባል ሰው የጻፈውን ለማስታወስ በማርች ላይ ነው የጻፈው። የአሜሪካ መንግስት 30 ቢሊዮን ዶላር ሰጠ ይላል። ነገር ግን የባለስልጣናት 30 ቢሊዮኑን ዶላር ሰረቁት እና ወደ ውጭ አሸሹት ይላል። እንግዲህ ይሄንን የማመጣበት ምክንያት ምንድነው? ጥናቶች የሚያሳዩት በተከታታይ ኢትዮጵያ ብዙ እርዳታ ከውጭ ታገኛለች፣ ከዓለም ባንክ ታገኛለች፣ ከተባበሩት መንግስታት ድርጅቶች ታገኛለች፣ ከአውሮፓ ገበያ የጋራ ገበያ ታገኛለች፣ ከካናዳ ከመሳሰሉ እንትኖች ታገኛለች። ግን የምታገኘውን የውጭ ምንዛሬ አግባብ በሆነ ደረጃ ሁሉም ለኢትዮጵያ ሕዝብ በሚጠቅም ደረጃ የኢኮኖሚ አቅሟን ለመገንባት እና ጥንካሬ ለማግኘት አልተጠቀመችበትም። ብዙ ገንዘብ እየተሰረቀ ወደ ውጭ ይሸሻል እና ከዚህ መካከል 30 ቢሊዮን የሚባለው በዝቅተኛ ደረጃ ያቀረበው ነው ሰውየው። የሚሸጡ እቃዎችን ብንመለከት ቡና ወደ ውጭ ይሄዳል ይባላል። ከውጭ ደግሞ ኢትዮጵያ ብዙ ብረታ ብረት፣ ብዙ የቴሌኮሙኒኬሽን ቃል ሌላም ትገዛለች ይባላል። ያነ ግልጽነት ባለው ሁኔታ ነው የገቢያው የሚካሄድ የሚለውን ጥያቄ ማቅረብ አለብን። እኔ ያደረኩትና ድርጅታዊ ምዝበራ የሚለውን መጻፌን ስለለቀኩት የሚፈልግ ግለሰብ ሊያነበው ይችላል። በነፃ ነው የለቀኩት። እዚያ ላይ የሚያሳየው ምንድን ነው? የዋጋ ማጭበርበር በሰፊው ይካሄዳል ኢትዮጵያ ውስጥ። ለምሳሌ ይህን ያክል 1000 ኩንታል ልኮ እንደሆነ አይ የላኩት 500 ኩንታል ነው ይላል። 1 ሚሊዮን ዶላር ያገኝ እንደሆነ አይ 500 ሺህ አግኝቻለሁ ይላል። ይህን የሚቆጣጠረው ማንም የለም። ይህ ነው ኢትዮጵያ ድርጅታዊ ምዝበራ ይካሄድባታል ብዬ ነው እንትንም ብለው። ይህ ከሆነ ኢትዮጵያ ከውጭ የፈለገውን ያክል ገቢያው የናረ ቢሆንም ሙሉ በሙሉ የቡና ከቡና ሽጠን ሁሉም ገንዘብ ወደ ኢትዮጵያ አይገባም። አንድ ሁለት ኢትዮጵያውያን በብዛት ገንዘብ ወደ አገራችን እንልካለን። ያነ በአመት የሚላከው ከ4 ቢሊዮን ዶላር በላይ ነው። ነገር ግን ከ4 ቢሊዮን ዶላር በላይ ብሔራዊ ባንክ ያገኛል? አያገኝም። ለምን? ምክንያቱም ነጋዴዎች አሉ። ነጋዴዎቹ ምንድን ነው የሚያደርጉት? እኔ ብር እሰጥሃለሁ ይሉና ገንዘቡን ውጭ አገር ያስቀምጡታል። እንዴ ይሄ ግልጽ የሆነ እኮ ምዝበራ እየተካሄደባት ነው አገሪቱ። ስለዚህ የውጭ ምንዛሬ ዝም ብለን አይ ይሄ ምንድን ነው ስሙ ገንዘቡ ተለወጠ ተጎዳን ምናምን የሚለው እንደ ስንጎዳማ ቆይተናል። ዛሬ አይደለም የመጣው። ይሄ እጅግ በጣም በሚዘገንን ደረጃ የዋጋ ግሽፈት የሚመጣበት ምክንያት አገሪቱ ስለማታመርት አይደለም፣ የውስጥ ገቢያው አግባብ በሌለው ሁኔታ ስለሚተዳደርና አትራፊ የሆኑ አገሮች ምርት የሚያመርቱት በደንብ ለማቅረብ ስለማይችሉና ብዙ የውስጥ ችግር ስላለበት ነው። ሌላው ግን በውጭ አገር ምንዛሬ ዙሪያ ስለሆነ የምንወያየው ብዙ ጊዜ ይሄ አንደር ኢንቮይሲንግ የሚባል ነገር አለ። ኢንቮይስ የሚደረገው ነገር ዋጋው ይደለዛል። የዋጋው የሚገኘው ገንዘብ ይደለዛል፣ ኮሚሽን ይከፈልበታል። ይሄ ሁሉ ጉድ ይካሄዳል። ስለዚህ የውጭ ምንዛሬ ኢትዮጵያ ያለባት ችግር የገንዘብ ችግር አይደለም፣ የአስተዳደር ችግር ነው ያለባት። ገንዘብን በደንብ አድርጎ የመጠቀም ያለ መጠቀም በኃላፊነት የኢትዮጵያ መንግስት የሚያገኘውን ገንዘብ በኃላፊነት ለጥቅም አገሪቱን ኢኮኖሚ ለማሳደግና ህዝቡ ካለበት ችግር ነፃ እንዲወጣ የምግብ ዋስትና እንዲኖረው ለማድረግ በሚያስችል ሁኔታ ለመጠቀም ስላልቻልን ነው። ኃላፊነት በሌለበት አገር የውጭ ምንዛሬ የፈለገውን ያክል ቢገኝ አንድ አገር ሀብታም አይሆንም። ኢትዮጵያ ምናልባት እንደው ይህንን ሊያሰምርልን የሚችል ምንድን ነው፣ አንጎላ የምትባለው ሀገር በጣም ሀብታም ናት። የዘይት ባለጸጋ ስለሆነች ብዙ ገንዘብ ወደ ውጭ የውጭ ምንዛሬ በብዛት ታገኛለች። ግን ድህነት እጅግ በጣም እየተስፋፉ ከሄዱባቸው ሀገሮች መካከል አንዷ ናት። ለምን?
ባለስልጣኖቹ ገንዘቡን ይከፋፈሉታል።
ባለስልጣኖቹ ገንዘቡን ይከፋፈሉታል። በኢትዮጵያ ውስጥ ባለስልጣናት ባለስልጣን የሆነ ግለሰብ ደሃ የሆነ ኢትዮጵያዊ አይታይም የለም ምንም የለም ፓርቲ የሚባለው የበላይነቱን ይዞ መንግስት የሚባለው በበላይ በስልጣን ላይ ያሉት ግለሰቦችና ቤተሰቦቻቸው እጅግ በጣም የናሩ ሀብታሞች ናቸው አሁን በፌስቡክ የሚታየው የሚደረገው ውይይት አይ ሌላ ቀርቶ አዜብን አዜብ እኔ ደሃ ነኝ ብላ ትናገራለች 3 ቢሊዮን እኔ አይደለሁም ብለው ጠቅላይ ሚኒስትር መለስ ካለፈ በኋላ አንድ ኔትወርክ የሚባል ማጋዚን ምን አለ 3 ቢሊዮን ዶላር አለው ብሎ ተናገረ ቤተሰቡ ታዲያ ምንድነው በኢትዮጵያ ውስጥ ያለው ክህደት እጅግ በጣም ያሳዝናል የውጭ ምንዛሬ እጥረት ሳይሆን ሌብነቱ ከላይ ከቁንጮው የገማ ስርዓት ስለሆነ የውጭ ምንዛሬውን በደንብ ልንጠቀምበት ስላልቻል ነው ችግር ያለብን ይሄ ደግሞ ስርዓቱ ካልተለወጠ በምንም ሊፈታ አይችልም
ፕሮፌሰር እርሶ እንደሚሉት እኛም እንደገባን ብዙ ታዛቢዎችም የኢትዮጵያን ፖለቲካና የኢኮኖሚ ሁኔታ የሚከታተሉ እንደሚሉት ኢትዮጵያ ውስጥ የኔ ለኔ ለህዝብ የሚል መንግስት ሳይሆን የወሮ በላና የዱርዮች ጥርጥርቅም እንደሆነ ብዙ ታዛቢዎች ተናግረዋል። ምንም አዲስ ነገር የለም የሀገሪቱ ሀገሪቱን እኔ በህጋዊ መንገድ መራታለችን አረገድ እንድታደግ ታገላለሁ የሚል ኃይልስ ካልመጣ ድረስ እዳችን እየበዛ ነው የሚሄደው ባጭር ልጠይቀውት ባጭር ይመለሱልኝ በጣም እጅግ በጣም ብዙ ብድር ተበደረናል ማን ነው የሚከፍለው ይሄንን እዳ
የኢትዮጵያ ህዝብ ይሄን የምርበት ምክንያት ልናገር ብዙ ጊዜ ምንድነው የምንለው አይ መንግስት በሚሄድበት ጊዜ እዳውን እኛ አይደለንም የተበደርነው ብለን ምናልባት ይቅርታ ይደረግልናል የሚሉ ግለሰቦች እንዳሉ አውቃለሁ ግን የኢትዮጵያ መንግስት ከቻይና ሲበደር ከዓለም ባንክ ሲበደር በተለይ ከዓለም አቀፍ ድርጅቶች እንደ IMF እንደ ዓለም ባንክ ካሉ ድርጅቶች በሚበደርበት ጊዜ ያንን ጋራንቲ የሚያደርገው የኢትዮጵያ ህዝብ ነው የኢትዮጵያ መንግስት የሚባለው ምንድነው ተከታታይ መንግስታት መንግስት ቢለወጥ ያን ተተኪ መንግስት እዳውን መሸፈን አለበት ማለት ነው እና እኛ ማድረግ ያለብን ግን ይሄን ካልኩ በኋላ እኛ ማድረግ ያለብን ምንድነው ትኩረት ማድረግ ያለብን ከተሰረቀው ገንዘብ ላይ ይሄ ገንዘብ ወጥቷል ብለን ግን ማን እንደሰረቀውና የት እንደገባ መከታተል ይኖርብናል ይሄን ካደረግን ምንድነው አይ የገንዘብ እኮ ለኢትዮጵያ ህዝብ አልዋለም እንደውም የከፍተኛ ባለስልጣናት ሌቦች ናቸው ያሸሹት ብለን ልንናገር እንችላለን ግን መናገር ብቻ በቂ አይደለም መረጃ ያስፈልጋናል
በጣም ጥሩ እንግዲህ ኢትዮጵያዊ በሙሉ በዚህ ላይ እንዲተባበር ነው የምንለው ፕሮፌሰር ሌላ አንድ ደግሞ አስገራሚም ባይሆንም ትንሽ እንደው ኦድ የሆነ እንትን ሰምተናል ሰሞኑን ሱዳንና ኢትዮጵያ በሀገራቸው ገንዘብ ነው መሰለኝ እንዲለዋወጡ እንዲሸማመቱ ተብሏል እስቲ እንደዚህ የሚያደርጉ ሀገሮች ምን አይነት ሀገሮች ናቸው ምንድነው ጥቅሙ ምንድነው ጉዳቱ ለምንድነው ስሚያደርጉት አጠራ አርገው ጌታዬ
አው እኔ ልዩ ልዩ ሀገሮች ከኢትዮጵያ ጎረቤት የሆኑ ሀገሮች ለምሳሌ እንደው ቢያድለንማ ጅቡቲ ሶማሊያ ደቡብ ሱዳን ኤርትራ ሰሜን ሱዳን ኬንያ የመሳሰሉት ሀገሮች የጋራ ገበያ እንዲኖራቸው ፈልጋለሁ የረጅም ጊዜ እቅዳችን ይሄ መሆን አለበት ግን እኔ የሰሜን ሱዳን መንግስትና የኢትዮጵያ መንግስት ተዋዋሉ በሚባልበት ጊዜ የባሽር መንግስትና ህወሓት ተዋዋሉ የሚለውን ነው የምቀበለው።
ኦኬ።
የሚጓወሉት እነማን ናቸው? ሌባ ከሌባ ጋር ነው እንትን የሚለው። ገዳይ ከገዳይ ጋር በሆኑ ነው። የሱዳን መንግስት ባሽር በዓለም ፍርድ ቤት የሚጠየቅ ግለሰብ ነው። ለምንድን ነው እንጂ ከቲፒኤልኤፍ ጋር ከወያኔ ጋር የቀረበ ግንኙነት ያለው ብለን መጠየቅ ይኖርብናል። ኢትዮጵያ ህዝብ የሚፈልገው በሰላም በጉርብትና እና ንግድ ለማካሄድ ይፈልጋል። ይሄ የሚፈልግ ነገር ነው። ሁላችንም የምንፈልገው ነገር ነው። ግን አቻላቻ የሆኑ መንግስታት የኢትዮጵያ መንግስት የሚወክለው ማን ነው ብለን መጠየቅ አለብን። እኔ ህወሓት የኢትዮጵያን ህዝብ አይወክልም ስለማይወክል ስለዚህ የሚያደርገው ሙል ውክልና ያለው ነው ማለት ነው።
ፕሮፌሰር ስለሰጡን የገለጻ እጅግ በጣም ያመሰግንኩት። በተረፈ እንግዲህ ለአድማጮቹ የሚያስተላልፉት መልእክት ካለ?
አይ እኔ በዚህ አርስ ዙሪያ ውይይት መደረጉ በጣም ደስ ብሎኛል። እንደተለመደው ወንድሜን በጣም አመስግናን ላንተና ለታዳሚዎች አቀርባለሁ። ሌላም ጊዜ ከተፈለኩኝ እንደምገኝ አረጋግጥላችኋለሁ። ነገር ግን ታዳሚዎች እንደ አደረ የምለው እውነቱን ከውሸቱ መለየት በጣም አስፈላጊ ነው። በተለይ በአሁኑ ጊዜ እውነቱ ለመጀመሪያ ጊዜ ብቅ እያለ ነው። ስለዚህ መረባረብ አለብን። መረጃዎችን በትክክል ማቅረብ አለብን። ከኢትዮጵያ ሕዝብ ጋር አብረን መቆም አለብን። አመሰግናለሁ።
እጅግ በጣም እናመሰግናለን ጌታዬ። ወደፊትም ወደ እርስዎ እንደምንመለስ ማረጋገጥ እንፈልጋለን። እግዚአብሔር ይስጥልን። እናመሰግናለን ጌታዬ። ጤና ይስጥልን።
ጤና ይስጥልን። እግዚአብሔር ይስጥልን። ቻው።
አድማጮቻችን እንግዲህ ፕሮግራማችን በዚህም በዚያም እያለ ሊጠናቀቅ አንድ 5-10 ደቂቃዎች ቀርቶታል። ከዛ በፊት ግን የሬዲዮ ባልደረባችን መብራቱ የጣናንና የገንዘቡን በተመለከተ አንድ አጠር ያሉ አስተያየቶች መስጠት ፈልጋለሁ። የግሌም ብሏልና እዚህ ስቱዲዮ ባይገኝም ሐሳቡን እንዲወረውር ፈቅደናል። ከዛ በፊት በኢትዮጵያ ድምጽ ሬዲዮ 17% የተባለው በስተት መሆኑና 15% መሆኑን በዚህ አጋጣሚ መግለጽ እንወዳለን። ሰላም መብራቱ።
ጤና ይስጥልኝ አመድ።
ሰላም ነው?
ሰላም ሰላም። እንግዲህ ያው በተለያዩ ስራ አጋጣሚዎች
አልቻልኩም
መገኘት አልቻልኩም። ያም ቢሆን እንግዲህ ውጪ ሆኖ ሬዲዮን ለማዳመጥና ሐሳብ ለመስጠት ያገደኝ ኃይል የለም ለማለት ወዳለሁ።
ጎሽ እንዲያ ነው። እስቲ እንግዲህ በሁለቱ በዚህ በገንዘቡ 15% መውረድ የዶላርን የመግዛት አቅሙ 15% መውረድና በእንቦጭ አጠራ አጠራ አርገ ስቱዲዮውን ስለምታውቀው ሬዲዮውን ሳ ስለምታውቀው አንተን ደጋግሜ አሳጥራለልም ሁለት ደቂቃ
እረዳለሁ። አው በዋናነት ያው መጀመሪያ ለአድማጮቻችንም ለሁላችንም ነው የጋዜጠኛ መስገን ከሰር ዛሬ ተፈታበቀ ነውና አድማጮች አድናቂዎቹንም የነጻ ሚዲያ ወይም ይሄ መረጃን በነጻነት ኢትዮጵያ ውስጥ ወንሸራሸር የሚደግፉ ሰዎች እንኳን ደስ አላችሁ ለማለት እንወዳለሁ። በግሌ እርግጥ ነው የተመስገን ቆይታ እንደምታውቀው ነው አመድ የኢትዮጵያ ሕገ መንግስት ከሚፈቅደው ስለ ውጪ ብዙ ግፍ ወይም ከሕግ ውጪ የሚባሉ ስራዎች ሁሉ የተፈጸመበት መፈታት የነበረበት አበክሮ አልፎ ቤተሰብ መገናኘት መብት ተነፍኩ ብዙ በደል የተፈጸመበት ጋዜጠኛ ነው። ሆኖም ዛሬ ነሳውቱ ከስር እንግዲህ ቤተሰቦቹን ተከላክሏል የሚል መረጃዎችን አይተናልና እኔም በጣም ደስተኛ ሆኛለሁ። እንኳን ደስ ያላችሁ ማለት ወዳለሁ። በቀጣይነት የእንቦጭን አረም በተመለከተ አንተም ከዜና በፊት ላይ በተወሰነ ደረጃ እንዳየኸው በዜናውም ወጃ ላይ እንደሰማነው 200 በላይ የሚሆኑ የኦሮሚያ ወጣቶች ያው ጣና ኬኛ ብሎ እንግዲህ ከኦሮሚያ ወደ አማራ ክልል በመዝመት የእንቦጭን አረም ለማስወገድ ወይም ለማስወገድ በሚደረገው ሂደት ውስጥ እገዛ ለመሆን ለማሳየት ያሳዩት ተነሳሽነትና ጥረትን በተመለከተ ነው። በእውነት ይሄ እጅግ በጣም ስንናፍቀው ሁሉ ቀንም ሌት ተቀንም ስንደክምበት ወይም ስንጥር ይሄ አንድነት ስሜት እንዲፈጠር ስንጥር የነበረበትን ሂደቶች ውጤት የመጀመሪያ እንትኖች የመጀመሪያ ሂደት ማሳያዎች ናቸው ብዬ ነው ማስበው። በኢትዮጵያ ውስጥ ይሄ ስርዓት ለ26 ዓመት ሲገነባው የነበረው በዘርና በብሔር ተገድቦ እንዲቆይ የሚፈልገው ይሄ ማህበረሰብ የገነባውን ግድብ ያፈረሰበት ሁለተኛ ማሳያ ነው። በተለይ ከዚህ ቀደም በጎንደርና በአዳማ ላይ ያየነው የኦሮሚያ ህዝብ የኔ ህዝብ ደሜን እንደም ነው ብሎ በጎንደር የወጣው ወጣት በአዳማ ላይ ደግሞ የተመለሰው መልስ ተከትሎ ፍርሃት ውስጥ የተፈጠረው ከፍተኛ መረበሽ ድጋሚ እንዲሰማ ያ ስሜት እንዲሰማቸውና እነሱም ሲሰሩበት የነበረው ለ26 ዓመት ሲደክሙበት የነበረው የዘር ግድብ ድጋሚ ተሰበረበት ማሳያ ነው። አንደኛ ሁለተኛ ከዚህ ቀደም ማስተቅላይ ሚስተር መለስ ዜናዊ ያሉት እንዳስተውስ ነው ያደረገኝ። የአክሱም ሐውልት ኢትዮጵያ ከሮም ወደ ኢትዮጵያ በመጣበት አጋጣሚ አዲስ አበባ ይቆም በሚለውም በአንዳንድ ሁኔታዎችም ዙሪያ ላይ የአክሱም ሐውልት ለወላይታ ህዝብ ምኑ ነው የሚለውን ሐሳብ የተናገሩበትን ሁኔታና ድባብ እንዳስተውስ ነው ያደረገኝ። እንግዲህ ጣና ኬኛ ማለት የኦሮሚያ ማህበረሰብ ሌላውም ኢትዮጵያዊ ትልቅ መልስ የሰጠበት እድልን የፈጠረ ነው። ይሄ ፍርሃት ህዝብን ለመከፋፈል አኖሌን የሚያከል ሐውልት ያቆመ በ10 ኪሎ ሜትር ርቀት ውስጥ የጤና ጣቢያ አገልግሎት ያጡ በመቶና በብዙ ሺህ የሚቆጠሩ እናቶች ወላጆችና ህጻናቶች በተለያየ የጤና እክል ምክንያት የሚሞቱበት ከተማ ውስጥ ከሀገር ውስጥ ከ20 ሚሊዮን ብር በለማውጣት ዘርን ከዘር ለማጋጨት በሚጥርበት አጋጣሚ ወጣቶች ያረጉት ለሌላውም ማህበረሰብ ትልቅ ምሳሌ ሊሆን የሚችል ስራ ነው ብዬ ነው ማስበው። አንደኛ እሱ ነው። ሁለተኛ ማህበረሰቡ በጣና ዙሪያ ላይ ሀገርን ሀብትና ቅርስ በማትረፍ ሂደት ውስጥ የነቃ ተሳትፎ እያደረገ ያለበትን ሂደት ነው ማየት የሚችለው። በጣም የሚደነቅ የሚበረታታ ሀሳብ ነው። ከዚህ ቀደም የፋሲል ክለብን ከተለያዩ ሁኔታዎች ጋር በማገናኘት ድጋፉም ያድግበት ማህበረሰቡ እይታ ውስጥ እንዲገባ የሚሆንበት እድል እየተፈጠረ ነው ያለው እና ትልቅ ተስፋ ይበል የሚያሰኝ ሂደት ነው። በእርግጥም በህወሓት ቤት ውስጥ የፈጠረው ያልተመቸ ስሜት አለ። እሱን ተከትሎ በቀሌ አካባቢ ወጣቶችን የማደራጀት ሂደት ተጀምሯል የተባለ ነው። ተመሳሳይ ስራ አሰርቶ ነገርየውን አቅጣጫ ለማስቀየር ሆኖም ግን ይሄ ሰጥቶት ያለፈው ትምህርትና ዛሬ ላይ ምንጨነቅበት በከፍተኛ ሁኔታ ረፍት የሚያሳጣን ይሄ ማህበረሰብ ከማህበረሰብን ዘርን ከዘር እየለዩ የማጋጨት ሂደት በተለይ በኦሮሞና በአማራው ዙሪያ ላይ ዳግም ላይፈጠር እየተረመሰ ያለ ግድብ መስሎ ነው የሚታየኝ እና የጣናን ኬኛን በዚህ ደረጃ ነው ማየት የምችለው። ሁለተኛው ነጥብ ላይ ያው ሰዓት ስለሚገድበኝ ባጭሩ ለመግባት የምገደደው ምንዛሬን በተመለከተ ለየት ያለ እይታ ማየትን ወድጃለሁ። ያመድ በተለይ በእኛም ሬዲዮ በተለያዩ ሚዲያዎችም የሬሚታንስ ወይም የገንዘብ እቀባን ተከትሎ በአገር ውስጥ የተፈጠረው ይሄ የዶላር ምንዛሬ ማሽቆልቆልን አንደኛው ውጤት በዚህኛው ሂደት ላይ እንድንመጣና የሀገሪው መንግስት ወይም አስተዳድራታለሁ ሀገሪቷን አስተዳድራታለሁ ብሎ ቁንጮ ላይ ተቀምጠው አምባገነኑ ህወሓት ስርዓት የገንዘብ ምንጭ ማግኛ ሌላ መንገድ እንዲያይና የሀገሪቱን ኢኮኖሚ ድጋሚ ወደ
ድቀት
ሰለመዶሽ ቁልቁሎሽ ውስጥ የከተተበት አጋጣሚ ነው ብዬ ነው ማስበው። በተመሳሳይ ሰዓት አሁንም ይሄ የገንዘብ ዲቫሉዌሽን ወይም የገንዘብ የመግዛት አቅምን በመቀነስ ዶላርን ወደ ኢትዮጵያ ውስጥ የሚመግንጣበትን ላይክ እንቁልልጭ አይነት ሁኔታ እየፈጠረበት ሂደት ነው ያለ ነው ብዬ ነው ማስበው እና አሁንም ኢትዮጵያ ውጪ ያለው ማህበረሰብ የገንዘብ እቀባውን በዚህኛው አጋጣሚም የተሻለ ምንዛሬ የማግኘት ፍላጎት አድሮ ብንልክበት እድል እንዳይፈጠር ብንልክም ኢትዮጵያ ውስጥ ተመንዝሮ የሚገኘው የገንዘብ መጠን የመግዛት አቅሙ ከቀን ወደ ቀን እያሽቆለቆለ መጥቶ አሁን ላይ ያለበት አደጋ ውስጥ እንደደረሰ እና ሁላችንም ሀገራችን ውስጥ ያሉትን ማህበረሰብ እህት ወንድሞቻችን መርዳትና ማገዝ ሪሊ ትክክለኛና ስሜትና ፍላጎቱ ካለን በዚህ ስርዓት ማብቃት ላይ መሰረት ያደረገ መሆን እንዳለበትና ይሄ የሽኩልኩሎሽ ይሄ ስርዓት ካለ ድረስ ነገም ከነጎዲያም ሊደገም የሚችል እውነት እንደሆነ ነው ለማናገር የምፈልገው። አመት ሰዓትም ስለሆነ ከዚህ በላይ መሄድ አልችልም። ይቀጥላል።
በጣም እናመሰግናለን መብራቱ። እንግዲህ እንዳልከው የኢትዮጵያ ድምጽ ሬዲዮ ይሄንን ዶላር ወደ ኢትዮጵያ እንዳይገባ የሚደረገውን ሙከራ በተለይ ደግሞ በወያኔ እጅ ቁጥጥር ስር ላለው መንግስት እንዳይደርስ በተለያዩ መንገዶች ለወላጆች ለዘመዶቻችን የምናደርገው እርዳታ እንዳለ ሆኖ ዶላሩን ግን የወያኔ መንግስት ለራሱ ጥቅም ማዋያ እንዳያደርገው ለማድረግ የተደረገውን ሙከራ ኢትዮጵያ ድምጽ ሬዲዮም ከዚህ በፊት ተባብሯል። ወደፊትም እንተባበራለን። ያም በተወሰነ ደረጃ ውጤት እንዳመጣና መንግስት ወያኔ መንግስት ያንን ችግሩን ለመሸፈን የሚያደርገው ሙከራ አንደኛው አካል እንደሆነ እኛም ይገባናል። እንዳልከው መልካም ቀን እንመኝልሃለን። እንግዲህ አድማጮቻችን ከመለያየታችን በፊት ቀደም የኢትዮጵያን ማህበረሰብ ውይይት በተደረገበት ጊዜ በሚቀጥለው ሳምንት በ22 መሰለኝ ባለሳሳት በ22 ኦክቶበር ከ14 ሰዓት እስከ 16 ሰዓት ድረስ በማህበረሰቡ አዳራሽ ውስጥ ስለሰራተኛው ማህበር ጉዳይ የሰራተኞችን መብት በተመለከተ በስዊድንኛና በአማርኛ ገለጻ የሚያደርጉ ሰዎች እንደሚመጡና ይሄም ለወገኖቻችን ጠቃሚ ስለሆነ በቦታው እንድትገኙና መብታችሁን ግዴታችሁን እንድታውቁ ስራም ያለላችሁ ስራው እንዴት መገኘት እንደሚችል ከራሱ ከሰራተኛው ማህበር ስራ ያላችሁ ደግሞ መብታችሁ ምን ደረጃ ምን እንደሆነ እንድታውቁ የሚያስችል ውይይት ለሚደረግ ቋንቋም አንችልም ብላችሁ እንዳትቀሩ አቶ አላዛር የሚባል በዚሁ ስራ ላይ የተሰማራ ኢትዮጵያዊ ይገኛል። ገለጻ ሊያደርግ ለወገኖቹ የዚህ ሀገር የስራ ማን የፋከት ሰራተኛው ማህበር ተወካዮችን በቦታው ይገኛሉ። አቶ አላዛርም እዚሁ ተወክሎ ነው ያው በቋንቋ ችን ነው የሚያወራው እና እንድትገኙ በድጋሚ ደግመን እናሳስባለን። ኦክቶበር 22 እሁድ ከ14 ሰዓት እስከ 16 ሰዓት በኢትዮጵያ ማህበረሰብ አዳራሽ እንገናኝላችኋል የማህበረሰቡ ኃላፊዎች። እኛም እንግዲህ የዛሬው ፕሮግራማችንን እየጨረስን ነው። በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ሰንበት ይሁንላችሁ። ቀሪውም ሳምንት የሰላም የጤና የደስታ ይሁንላችሁ እንላለን። እኔ የፕሮግራሙ ኃላፊ አህመድና የዛሬው የፕሮግራም ቴክኒሽያናችን ስምን ተናገራላችሁ አቤኔዘር መልካም ሳምንት ይሁንላችሁ።